የመልእክት በኢኩዊፕ ሚዲያ ዘጋጅነት የሚቀርብ የመጽሐፍ ቅዱስ ትምህርት ነው። ለተጨማሪ መረጃና ሌሎች የማሙሸፈንታ ትምህርቶችን ለመከታተል www.mamushafanta.com እንደዚሁም በኢኩዊፕ ሚዲያ ዩቲዩብ እና ፌስቡክ ቻናሎች ያገኙዋቸዋል።
የማቴዎስ ወንጌል ጥናታችንን ለመቀጠል ዛሬ ምዕራፍ 7 ከቁጥር 7 እስከ 12 ያለውን እናነባለን። በአዲስ ኪዳን 6ኛው ገጽ ላይ ይገኛል። በጌታ በኢየሱስ ክርስቶስ ስም እንደዚህ ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መስጋናም ለሚያንኳኳ ይከፈትለታል። ወይስ ከናንተ ልጅ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጣዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው? እንግዲህ ሰዎች ያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። ህግም ነቢያትም ይህ ነውና ይህ እግዚአብሔር ቃል ነው።
ከይሁን እንዴት ሰነበታችሁ? ደህና ናችሁ? የጌታ ስም ይባረክ። እናንተ ደግሞ ቃሉን ለመስማት ወደዚህ የመጣችሁት ሁሉ እግዚአብሔር ይባርካችሁ። በጣም ትጋታችሁ ያስደንቀኛል። እኔ ፍቅራችሁ፣ ዝግጅታችሁ ያስደንቀኛል። የልብ ክፍትነታችሁ ሁሉ ደግሞ በጣም ደስ ይለኛልና እግዚአብሔር በረከቱን በላያችሁ ላይ ያድርግ። ሽማግሌ በመመረቅ ነው የሚጀምረው። እግዚአብሔር ይባርከን ሁላችንም። እስቲ አጭር ጸሎትን ጸልይና ከዚያ እንቀጥላለን። ጌታ ሆይ አንተ እውነተኛ መምህር ነህ፣ የእውነት ቃል ያለህ ነህ። አቤቱ ያንተ ተከታዮች ካንተ ወዴት እንሄዳለን? አንተ ዘንድ የህይወት ቃል አለ ብለው እንደተናገሩ አቤቱ አሁንም ደግሞ በቅዱስ ፊትህ አለን። እግዚአብሔር ሆይ ካንተ ዘንድ የሚመጣ በረከት፣ በቃል በኩል የሚመጣ ጸጋ ወደ ልባችን ውስጥ ይግባ። አቤቱ እግዚአብሔር አምላኪ ሆይ የተደበቁ ጥያቄዎቻችንን ይመልስ። አንተ የከበርክ ጌታ እግዚአብሔር ሆይ ደግሞ ካንተ እንደተቀበልን ምናምነውንም ያረጋግጥልን። ቸር አባት እግዚአብሔር ሆይ በረከትን በላያችን ላይ አድርግ፣ በጌታችን በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ዛሬ የሁላችንም ልብ የሚመለከት ነገር የሁላችንም አእምሮ የሚመለከት ነገር ነው የምናወራው፣ ስለ ጸሎት። እዚህ እንዳየነው ሲነበብም እንደሰማነው ለምኑ፣ ፈልጉ፣ አንኳኩ የሚል ትዕዛዝም እድልም እንደተከፈተ እንመለከታለን። ጌታ ኢየሱስ ይህንን ይናገራል። ትንሽ ቀደም ባለው ክፍለ ጊዜ ከወንድማሙሻ ጋራ የአባታችን ሆይ ጸሎትን በተለምዶ አባታችን ሆይ የሚባለውን ጸሎት እሱን ስንማር እንደነበር ታስታውሳላችሁ። እዚያ ላይ ጌታ እንዴት እንደምንጸልይ ምን እንደምንጸልይ እንዳስተማረ ሁላችን የምናውቅ ነው። አሁን ደግሞ እዚህ ያበረታታናል ጌታ እና ጸልዩ፣ ለምኑ፣ ይሰጣችኋል፣ ይከፈትላችኋል፣ ስታንኳኩ ስትፈልጉ ታገኛላችሁ ብሎ ይላል። ይሄ የጸሎት ነገር በአንድ ወገን ለሁላችንም በጣም የታወቀ ነው፣ ተፈጥሯዊ ነው። እኛ ጸላዮች ነን። ፍጥረት ሁሉ ይጸልያል። እውነት ለመናገር የሰው ፍጥረት ሁሉ ባለበት አምላክ ነው ብሎ ወደሚለው፣ ጉልበት አለው ብሎ ወደሚያስበው ይጸልያል፣ ይለምናል። በጣም ናቹራል ነው ጸሎት። ይሁን እንጂ ደግሞ ከመጠን በላይ አናቹራል ነው ደግሞ በአንድ ወገን ስንመለከተው። ሁልጊዜ እንደ እንግዳ እንሆናለን ስለ ጸሎት ስናስብ። ብዙ ጥያቄ ነው የሚፈጠርብን ጸሎትን ስናስብ እና ያንን ዛሬ ትንሽ ትንሽ እንድናነሳው ፈልጋለሁ። ከሚጠየቁት ብዙ ጥያቄዎች መካከል አንዱ በእርግጥ ጸሎት ሰሚ አምላክ አለ ወይ የሚል ነው። ወይስ ሁሉ ነገር እንደ አጋጣሚ ነው የሚሆነው? ብጸልይም ባልጸልይም የሚሆን ነገር ይሆናል፣ አለቀ። እና እኔ ግን ጸሎት እጨምርበታለሁ ጸልይ ያገኘሁት እያልኩኝ ይፈርምበታለሁ እንጂ እንደዚህ አይነት ቀልድ ነው ህይወት በጠቅላላው የሚል አስተሳሰብ አለ። እና በእርግጥ የሚሰማ አለ ወይ? አምላክ አለ ወይ ሰሚ? የሚል ጥያቄ በጣም በልባችን ውስጥ ይመጣል። አልፎ አልፎ ይመጣል። እኔ ጋር ብዙ ጊዜ መጥቷል። በወጣትነቴ በጣም ብዙ ጊዜ መጥቷል። አንድ ጊዜ አንድ ማይሆን መጽሐፍ ታነበብኩኝ። በተለይ ከፍልስፍና ጋር በተያያዙ በእኛ በነበርንበት ዘመን ከዳይአሌክቲካል ማቴሪያሊዝም ጋር በተያያዘ በጣም ብዙ መጽሐፍት ነበሩ። የአየሩም አለቃ ይሄ አይነት አስተሳሰብ ነበረ። ከዚህ የተነሳ እግዚአብሔር መኖር አለመኖሩ ትልቅ ጥያቄ ነበረ። እና እኔ አንድ ጊዜ አስታውሳለሁኝ በኔ በራሴ ህይወት ውስጥ ጌታ ኢየሱስን እየተከተልኩኝ ጥቂት ጊዜ ቆይቻለሁ፣ አንድ 6 አመት 7 አመት። ግን ይሄ ጥያቄ ደግሞ አናወዘኝ። አንድ ጊዜ ጸልያለሁ ብዬ አንድ ክፍል ውስጥ ገባሁኝ። ያን ጊዜም ጸልየው በትምህርት ቤት ክፍል ውስጥ ነበር፣ በመማሪያ ክፍሎች ውስጥ። እዚያ ተንበረከኩኝ። ተንበርክኬ የወትሮውን ጸሎቴን ማድረግ ጀመርኩኝ። ጸልያለሁ። ድንገት ሽው አለ ይሄ ጥያቄ። ስም አንተ አሁን እግዜሩ ያለ ይመስልሃል የሚል መጣብኝ። እንደዚህ መጥቶባችሁ የምታውቁ ባልንጀሮች ካላችሁ እጃችሁን ወዝውዙ ባካችሁ። አንድ ጊዜ መጣብኝ። በቃ ምን አረጋለሁ? ያለ ይመስልሃል እውነት አንተ? በኋላ አይኔን ገለጥኩና ጨፍኜ የነበረውን ምንም አይታየኝ። አለ እንዲህ በእርግጥ አለ እንዲህ እኔ አሁን ዝም ብዬ እዚህ ባዶ ቤት ውስጥ የምለውን ነገር የሚሰማ አለ እንዴ ብዬ ቀና አልኩኝ። አሮጌ ጣራ ነበር፣ ኮርኒስም የለውም። እኔ ጸልይበት የነበረው ቤት ምንም የለም። እና በልቤ ውስጥ ምን መጣ? ስማ፣ እግዜሩ የሌለ እንደሆነ እንደ አንተ ጅል መሬት ላይ የለም። በዚህ ቀዝቃዛ ሲሚንቶ ላይ ተንበርክከ በጨለማ ባዶ ቤት ብቻህን እንደ እብድ የምትጮህ የሌለ እንደሆነ በእውነት እንዳንተ ሞኝ የለም። በኋላ ጥዬ ተነሳሁ። መጸለይ አልቻልኩም። እንዴት ምን ብዬ ነው የምጸልየው ለሌለ አምላክ? ተነሳሁኝ። እንዴት ከባድ ጦር እንደነበር እስካሁን ድረስ አስታውሳለሁ። ይሄ አሁን 40 ዓመት አልፎታል፣ ግን ኃይለኛ ጦር ነበር። ወጣሁኝ። እዚያ የትምህርት ቤት ቅጥር ግቢ ሰውም አልነበረም፣ ብቻዬን ቆምኩኝ። የሰንደቅ ዓላማው መስቀያ ደረጃ ላይ ወጣሁና ሰንደቁን ተደግፌ ከዛ ምን ባረግ ይሻለኛል? አሁን እኮ ይሄ በቃ ህይወት የሚቀይር ጥያቄ ነው የመጣው። ወይ አለ ወይ የለም። ካለ ከተለዋል፣ የሌለ እንደሆነ በቃ መቀየር አለብኝ፣ ህይወቴ ማዞር አለብኝ አልኩኝ። እና ተጨነቅኩኝ ተወጠርኩኝ በጣም ትዝ ይለኛል። በኋላ እሺ እንደው የስንብት እንኳ ቢሆን ልጸልይ አልኩኝ። የሌለም እንደው የስንብት ልጸልይ አልኩኝ። እና በጣም ልቤ አዝኖ እየተከዘ ጸሎቴን አደረስኩ። ያንን የስንብት ጸሎት አረሳው። ጌታ ሆይ አንተ ያለህ መስሎኝ ስከተል ኖር ያለሁ በእውነት ታውቃለህ። ብትኖር ደስ ይለኛል፣ እኔ እወዳለሁ። ግን የሌለህ እንደሆን በእውነት ምን አረጋለሁ? ግን ምናልባት ያለህ እንደሆነ እባክህ እርዳኝ አልኩኝ። እና እምባዬን አፈሰስኩ። እሱ ትዝ ይለኛል። እግዚአብሔር የማይደነግጥ አምላክ ስሙ የተባረከ ይሁን። በእውነት አንዳንድ ጸሎታችን የሚያስደነግጠው ነው የሚመስለን፣ ሰማይ ቀዶ የሚወርድ ነው የሚመስለን። በቃ እንዴት እንደዚህ ልጄ እንደዚህ ሆኖ ብሎ ተንገብግቦ የሚወርድ ምንም አልወረደም። በጣም በሚያስገርም ሁኔታ ግን ጸሎቴን መለሰ እግዚአብሔር። በጣም በሚያስገርም ሁኔታ በቸርነቱ ያን ቀን አልቅሼ በፊቱ ልክ እናቱ ስትለየው እንደሚያለቅስ ሕፃን ሳግ ይዞት ቀሚሷ ስር እንደሚማጠን ሕፃን እንደሱ ሆኜ እናቲቱ ደግሞ ቅፍ አድርጋ እንደምታባብለው አባበለኝ እግዚአብሔር። ልቤን ቀስ ብሎ አረጋጋ። እምነትን በቀዝቃዛ ቀን ከጣራ ላይ እንደሚወርድ ጤዛ ቀስ እያለ ጠብ እያረገ ሞላሁ። እግዚአብሔር ይመስገን። ይሄው አለሁ፣ እሱም አለ። እግዚአብሔር የተባረከ ይሁን። እንግዲህ ወንድሞቼ የጸሎት ነገር አንዱ ትልቅ ጥያቄያችን የሚሰማ አለ ወይ? ቅድም ስንዘምር ነበር የሚሰማ የሚያይ የሚመልስ የሚናገር አለ እያለን አለ ወይ? እሱ አንድ ትልቅ ጥያቄ ነው። እሱ ብቻ ደግሞ አይደለም፣ ሌሎችም አሉ። የጸሎት መልስ ለሁሉ እኩል ይሰጣል ወይ ወይስ አድሎ አለ? እግዚአብሔር ለሁሉ ይመልሳል? አሁን አንዳንድ ሰዎች ሲመሰክሩ እንደነግጣለን። አቤት በቃ እንዲህ በጣም እኮ ጓደኞች ሆኑ ከአምላክ ጋር እንደዚህ ይሉታል፣ እንደዚህ ይመልሳል፣ እንደዚህ ይሉታል። እኔ አንድ ቀንም አናግሮኛ ያቅም። በእውነት ምን አይነት አምላክ ነው? ያደላል እንዴ? ለአንዳንዶች ባለፈው ወር ለማንኮት ይህንን ሰጠኝ ይላሉ። እኔ ይሄው 7 አመት ለምናሉ እስካሁን አልተቀበልኩ ይሄ ነገር ምንድነው የሚል ወይስ አልገባኝም ጨርሶ ጸሎት የሚል ጥያቄ አለ። ለምኑ፣ ፈልጉ፣ አንኳኩ ታገኛላችሁ፣ ከፈትላችኋል፣ ይሰጣችኋል። ይሄ ነገር ቀመር ነው ወይ የሚል ሌላም ጥያቄ አለ። ፎርሙላ ነው እንደዚህ በቃ ይሄን ባረግ ይሄ ይሆናል ልክ ነው እንደዚህ ብለምን አገኛለሁ ባንኳኳ ይከፈታል በርግጥ የሚል ጥያቄ ደግሞ ልባችን ይሞላዋል። እንዲያውም ጸሎትስ ራሱ ያስፈልጋል ወይ? አምላክ ሁሉን አዋቂ ነው ካልን፣ ሁሉን ቻይ ነው ካልን፣ የፍቅር አምላክ ነው ካልን መጸለይስ ምን ያስፈልጋል? በእውነት ዝም ብሎ አረጋውም የሚልም ጥያቄ ይነሳል። በጣም ብዙ ጥያቄ ነው ከጸሎት ጋር የሚነሳው። ግን ይሄ ክፍል የሚናገረውን ትንሽ አብረን እንድንመለከት ፈልጋለሁኝ። ስለ ጸሎት እንደገና ብናነበው ደስ ይለኛል። አሁንም ለምኑ ይላል ቁጥር 7 ላይ ሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከናንተ ማን ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው? እንግዲህ ሰዎች ሁሉ ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይላል እግዚአብሔር ይመስገን። ጸሎት አንድ ትልቅ ነገር ተናግሬ ልጀምር ፈልጋለሁ። ጸሎት እውነት ለመናገር ታላቅ እድል ነው። እግዚአብሔር የሰጠን ታላቅ እድል ነው። ጸልየን በእግዚአብሔር ፊት ማሰማት፣ እሱን ሰምቶ መመለስ ለእኛ ትልቅ ፕሪቪሌጅ፣ ትልቅ እድል እንደሆነ መናገር ፈልጋለሁ። ፍጥረታችን ጸሎት ያስገድዳል ብዬ እኔ አምናለሁ። ለምንድን ነው የሚያስገድደው? አቅም የሌለን ፍጡራን ነን። በእግዚአብሔር ላይ ተደግፈን የምንኖር ሰዎች ነን። ብዙ አስፈልጎቶች አሉን። በጣም ብዙ ኒድ አለ። እነዚያ ኒዶች ሁሉ እንዲሟሉልን በልመና የምንኖር ሰዎች ነን። አንዳንድ ጊዜ ይሄ ልመና የሚለው ነገር ደስ አይለንም ስናስበው። ነገር ግን በእውነት የልመና ማዕረግ ተሰጥቶናል። የጌታ ስም የተባረከ ይሁን። ይሄንን ሁልጊዜ ነው በየቦታው እየዞርኩኝ ስናገር ይሄን ላለው አንዳንድ ሰዎች ይቀየሙ እንደሁ ገና እፈትሻለሁኝ። ምንድን ነው የምለው? እኔ በልጅነቴ ከእናቴ ጋር ስኖር ደጃፋችን ሰዎች ይለምናሉ። ያው በየደጃፉ እንደሚለምኑት ሁሉ አኮፋዳ ይዘው ስለ ማርያም፣ ስለ ጊዮርጊስ ይላሉ። የዕለት እንጀራ ይለምናሉ ቆመው። እና እናቴ ስትሰማ ልጆች ትልካለች። አንቺ ልጅ የእኔ ብጤ ቆሟል ነው የምትለው። እና ይህንን አሁን በቅርቡ ነው የተገነዘብኩት። የኔ ብጤ ለምን ትላለች? ብጤዋ ነው እንደ ይዛ ቆሙ የሚለምነው? ለምንድን ነው እንደዚህ የምትል እያልኩ ብዙ ጊዜ ጠይቃለሁ። እና አሁን ቅርብ ጊዜ ምን ገባኝ? እውነት ነው፣ ብጤዋ ነው። ዛሬ እሷ ጋር እንጀራ አለ፣ ለጊዜው እሱ ጋር የለም። ነገ ደግሞ ተርታው ይቀየር ይሆናል፣ ምን ይታወቃል። ብጤዋ ነው፣ ከብጤው ነው የሚለምን ይሄ ለማኝ። በኋላ መለሳልኩና ወደ ጸሎት ሳስብ ወደ እግዚአብሔር ግን መለመን ከብጤ መለመን አይደለም፣ እኩያዬ አይደለም። እሱ ያለው የሞላው ነው። እሱ ቸር ነው፣ ለጋስ ነው። እሱ እንግዲያው ከእሱ መለመን ክብር ነው፣ ውርደት አይደለም። ከብጤ መለመን ነው የሚያሳፍረው፣ የሚያሸማቅቀው። እሱም እኩያዬ፣ እኔም እኩያው፣ አብረን አፈር ፈጭተን ያደግን። ግን አሁን እሱ ብዙ አገኘ፣ እኔ የለኝም። እሱ ያሳፍር ይሆናል። ከእግዚአብሔር አምላክ መለመን ግን ማዕረግ ነው። እግዚአብሔር ይመስገን፣ ክብር ነው። በደጃፉ ለመግባት መቻል ክብር ነው። ታስታውሳላችሁ ያቺ አስቴር በጣም ተጨንቃ፣ ህዝቧ ተጨንቆ በነበረበት ጊዜ ወደ ንጉሱ ገብታ ልመና ለማቅረብ እንኳን እንዴት የሚያንቀጠቅጥ ነበር። ንጉሱ የወርቁን በትር የወርቁን ዘንግ ካልዘረጋ ማንም ቀርቦ ምንም ሊል አይችልም። እና እንደ ትልቅ ማዕረግ ቆጠረችው ልመና ለማቅረብ ስለተፈቀደላት። እኛ የአርጤክስስ አይደለም፣ ናቡከደነጾር አይደለም፣ ግን የሰማይና የምድር ጌታ እሱ እንድንለምን በር መክፈቱ አክሰስ መስጠቱ ራሱ ማዕረግ ነው። እግዚአብሔር የተባረከ ይሁን። እንግዲያው እኛ በለማኝነት እሱ በተለማኝነት ያለ ግንኙነት ላይ ነው ያለ ነው ሁላችን። ይሄ ነው ግንኙነታችን። በጣም ብዙ ጊዜ እግዚአብሔርና እኛ ያለንን ግንኙነት ፈጣሪና ፍጡር ብቻ እያልን ነው የምናስበው። እሱ ፈጣሪ፣ እኛ ፍጡራን እያልን ነው የምናስበው። ግን እሱ ብቻ አይደለም፣ እሱ ተለማኝ እኛ ለማኞች ነን። እግዚአብሔር ይባርከው ይሁን። ይሄን ግንኙነት እግዚአብሔር ራሱ ሰራው። ደግሞ በጣም ጠቃሚ ግንኙነት እንደሆነ ልናገር ፈልጋለሁ። ምክንያቱ ምንድነው ያለ እንደሆነ እሱ የሞላው ነው። እኛ የሌለንን ባዶ ነን። እንግዲያው ይሄ እኮ በጣም ተፈጥሯዊ ነው። በጣም ስለ የጂኦግራፊ ትምህርት የሚያስተምሩን ሰዎች በጣም ከተጠቀጠቀበት ቦታ ላይ አየር ቀስ ያለ ወደ ሌለበት ቦታ ላይ ደግሞ ይሰራጫል ይናኛል። እናንተ በሳይንስ ብዙ ነገር ተምራችሁ ሊሆን ይችላል። ኦስሞሲስ የሚባል ምን ማለት ነው? ባዶነት ይስባል ሁሉ ጊዜ፣ ሙሉነት ደግሞ ይሰጣል ሁሉ ጊዜ። እግዚአብሔር ሙሉ ነው፣ እኛ ባዶ ነን። እንግዲያው ጸሎት በጣም ተፈጥሯዊ መሆን አለበት። በጣም ካለበት ቦታ ወደ ሌለበት መፍሰስ አለበት። እንዲያውም እነት ለመናገር እግዚአብሔር ለምን ፈጠረን የሚል ጥያቄ እንኳን ሲነሳ አንዱ ይሄ ሳይሆን አይቀርም ይላልኩ ተጠረጥራለሁ። ለምን ሰው ፈጠረ እግዚአብሔር? አንድ ጊዜ ቁጭ ብዬ ይሄን አሰብኩኝ። ለምን ፈጠረን እግዚአብሔር? እንዲው በጣም አስቸጋሪ ፍጡራን፣ በጣም አስጨናቂ ፍጡራን፣ ከባድ ፍጡራን ለምን ሰራን? ለምን ፈጠረን? ምን ጎሎት ፈጠረን አልኩኝ። ጎሎት አይደለም ሞልቶት ነው ፈጠረን። እግዚአብሔር ይባረክ። እና እኔ ምን መጣብኝ? ፍኛ መሰለኝ አምላክ ትልቅ ፍኛ መሰለ። ይቅርታ ስለዚህ ቋንቋ ስለ አምላክ እንደዚህ መናገር፣ ግን ምሳሌው ወደ ልቤ የገባው በዚህ መልክ ነው። ትልቅ ፍኛ በጸጋ የተሞላ በፍቅር የተሞላ በደስታ የተሞላ በሀብት የተሞላ በምህረት የተሞላ ትልቅ ፍኛ ሆኖ ታየኝ እግዚአብሔር። እና ፍጥረቱ መተናፈሻው መሰለኝ። በምን ይተንፍስ? በምን ያካፍል? ያን ፍቅር ያን ጸጋ የት ያፍስሰው? በፍጥረት ላይ አፈሰሰው። እንግዲያው ጸሎት ልክ እንደዚህ በጣም ናቹራል በሆነ መንገድ ከባለጠጋው አምላክ ከቸሩ አምላክ የሚፈስ ይሄም የግንኙነት መስመር ነው ማለት ነው ጸሎት። እግዚአብሔር ያደረገልን የጌታ ስም የተባረከ ይሁን። እና በዚህ ምክንያት ጌታችን ያበረታታል። ለምኑ ይላል፣ ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ብሎ ይሄንን ይናገራል። ስለዚህ እንግዲህ እኔ ዛሬ እንዴት አድርገን እንነጋገር እንዴት እንማር ብዬ ስል በእነዚህ ንዑሳን ርዕስ ለመከፋፈል ፈልጌያለሁኝ ለመያዝ እንዲመቸን። አንደኛ ለማኙ ማን ነው? ስለ ለማኙ ትንሽ እንነጋገር ፈልጋለሁ። ሁለተኛ ተለማኙስ ማን ነው? ተለማኙም ትንሽ ሐሳብ ስለ እሱ ማንሳት ያስፈልጋል ብዬ ላለሁ። ሶስተኛ ልመናውስ ምንድን ነው? ልመናውስ ስጦታውስ ምንድን ነው የሚለውን እንድናይ ይፈልጋለሁ። አራተኛ ደግሞ አለማመኑስ እንዴት ነው የሚለውን አብረን እናያለን። እና እንዲህ እያልን አብረን ከዚህ ቃል ላይ እንድንማር ነው የማስበው። ለማኙማ እኛ ነን፣ እናንተ ናችሁ። ክቡራን ለማኞች ወይ እናንተ ናችሁ። ምናልባት አትወዱት እንደሆነ ይህን ማዕረግ ልወስደው እችላለሁ፣ ግን ለማኞች ነን። እግዚአብሔር የተመሰገነ ይሁን። በእውነት ይሄንን ማወቅም አንድ ነገር ነው። አንዳንድ ጊዜ አናቀውም፣ ይህን ልብ አንለውም ለማኞች እንደሆነን። ይሄ የውርደት ጥያቄ አይደለም፣ የክብር ጥያቄ ነው። ያቺ ውሃ ልትቀዳ የሄደች ሴትዮ ዮሐንስ 4 ላይ ታሪኳን ታውቃላችሁ። እሷ የዕለት ኑሮዋ ነው ውሃ መቅዳት። ጌታችን ኢየሱስ ክርስቶስ ግን ድንገት እዚያ ጉድጓድ አጠገብ ተቀምጧል። ደክሞት ጠምቶት ርቦት ተቀምጧል። መጽሐፍ እንደሱ ነው የሚለው። ደክሞት ተቀመጠ ርቦት። ምግብ ሊያመጡለት ደቀ መዛሙርቱ ገበያ ወጡ። እሱ ግን ጉድጓዱ አጠገብ ተቀመጠ እና ለመነ። ጌታ ኢየሱስ ለመነ። ያስደነግጣል ይሄ ቋንቋ ራሱ። ለመነ። ምን ብሎ ለመነ? እባክሽ ውሃ ስጭኝ ብሎ ለመነ። ደንግጣለች። የደነገጠችው አንደኛ ይሄ ሰው ወንድ ነው፣ በዚህ ቀትር እዚያ ጉድጓድ እሷ ለብቻዋ መጥታ መጠየቁ፣ ሁለተኛ አለባበሱም ምኑም የሃይማኖት ሰው ይመስላል፣ ሶስተኛ ደግሞ እሱ የይሁዳ ሰው ነው፣ ይህች ሳምራዊት ናት። በጣም ብዙ ጥያቄ አእምሯ ሳይመላለስ አይቀርም። አንተ የይሁዳ ሰው ስትሆን እንዴት ከኔ ከሳምራዊት ይሄንን ትጠይቃለህ አለችው። ይሄ ነው የመጀመሪያው ጥያቄ። እንዴት ትጠይቃለህ አለችው። ጌታ ኢየሱስ የመለሰው መልስ ላይ ብቻ ነው የማተኩረው። የሚጠይቅሽ ውሃ የሚለምንሽ ማን መሆኑን ብታውቂ ኖሮ አንቺ ትለምኝው ነበር ይላታል። አላወቅሽም ለማኝ እንደሆንሽ ራስሽ። አሁን እኔ ነኝ ለማኝ ቦታችን ይቀያየር ነበር ብታውቂ ኖሮ አለ። ማን እንደጠየቀሽ ማን እንደለመነሽ ብታውቂ ኖሮ አንቺ ትለምኚ ነበር እርሱም የህይወትን ውሃ በሰጠሽ ነበር ብሎ ይላታል። እንግዲህ ወንድሞቼ ዕውቀት ይጠይቃል ጸሎት የሚለመነውን ማወቅ ይጠይቃል። እኛ ለማኞች ነን በዕውቀት ሁሉ አለው ደግ ነው ቸር ነው ይሰጣል ብለን ለወደሱ ምን ቀርበው በዚህ ዕውቀት እግዚአብሔር የቀባን ሰዎች ነን እኛ። እንግዲያው በጣም ክቡራን ለማኞች ነን ሁለት ለመናገር ጻድቅ ሁሉ በምቹ ጊዜ ወደ አንተ ምን ያረጋል ይለምናል ነው የሚለው። ይሄንን የልመና ጸጋችንን በጣም ልናከብረው ይገባል። ይሄን የተሰጠንን ክፍት መንገድ ይሄን አክሰስ በጣም ልናከብረው ይገባል። እኛንን ምን ለምን ሰዎች ልጆቹ ነን ፍጥረቱ ነን የሚለምነው ፍጥረቱ ሁሉ ነው በእውነት የሁሉ እጅ አንተን ተስፋ አድርጋል አንተም ተሰጣቸዋል ህይወት ተሰጣቸዋል። እግዚአብሔር የተባረከ ይሁን። በእግዚአብሔር ችሮታ የሚኖር ዓለም ነው ይሄ ምድር ዓለም በአጠቃላይ ዩኒቨርስ በእግዚአብሔር ችሮታ የሚኖር ዓለም ነው። በአጠቃላይ እኛ ለማኞች ነን። ተለማኙስ ትንሽ ስለሱ እንድናስብ ፈልጋለሁ። ተለማኙ ማን ነው? ተለማኙማ ቀደም እንዳልነው የሚሰማ የሚመልስ የሚያደርግ አምላክ ነው። ቅርብ ጊዜ በጣም ልቤን የነካኝ አንድ ቃል አነብላችሁ ፈልጋለሁኝ። ጸሎት እየጸለይን አንድ ቦታ ተሰብስበን በቡድን ደጋግመን በየሳምንቱ እየተገናኘን እንጸልያለን እና አንድ ቀን ይሄ ጥያቄ መጣብኝ። አሁን እኛ እንዲሁ በቃ ሳንታክት ዝም ብለን እዚህ እንጸልይ ምን ማለታችን ነው? ልማድ ይዞን ነው እንዴ? ይሉኝታ ነው እንዴ? ክርስቲያን ስለሆንኩ ደንብ ነው እንዴ ጸሎት? በቃ መቀጠል አለብኝ እንዴ ይሄን ነገር አልኩኝ። ጮካልልም እኔ ጨዋ ስለሆንኩኝ እንደዚህ አይነት ጥያቄ ጮክ ብዬ አልጠይቅም። ወደ ራሴ ነው የምጠይቀው። ማረግ አለብኝ እንዲህ በተደጋጋሚ በየሳምንቱ ምን ማለት ነው? በኋላ ምን ይመጣል በልቡናዬ? ትንቢተ ኢሳይያስ 45 ላይ ያለ ቃል ወደ እኔ ይመጣል። እሱ በጣም አድርጎ ልቤን ይነካኛል። እንደዚህ የሚል ነው ስለ ቂሮስ በተጻፈው ላይ ነው። እና ምን ይላል? በጣም አስገራሚ ነው። ይሄ እግዚአብሔር አስደናቂ ነገር ይናገራል። ቁጥር 18 ብጀምር ነው የሚሻለው። ላንብበው እንዲህ ይላል፣ ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከእኔም በቀር ሌላ የለም። በስውር ወይም በጨለማ ምድር ስፍራ አልተናገርኩም። ለያዕቆብ ዘር በከንቱ ፈልጉኝ አላልሁም። እኔ እግዚአብሔር ጽድቅን እናገራለሁ፣ ቅንንም አወራለሁ። እናንተ ከአሕዛብ ወገን የሆናችሁ ያመለጣችሁ ተሰብስባችሁ ኑ፣ በአንድነትም ቅረቡ። የተቀረጸውን የምስላቸውን እንጨት የሚሸከሙና ያድን ዘንድ ወደማይችል አምላክ የሚጸልዩ እውቀት የላቸውም። ይናገሩ ይቅረቡም፣ በአንድነትም ይማከሩ። ከጥንቱ ይህን ያሳየ ከቀድሞስ የተናገረ ማን ነው? ያሳየሁም የተናገርሁም እኔ እግዚአብሔር አይደለሁምን? ከእኔም በቀር ሌላ አምላክ የለም። እኔ ጻድቅ አምላክና መድኃኒት ነኝ፣ ከእኔም በቀር ማንም የለም። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከእኔም በቀር ሌላ የለምና ወደ እኔ ዘወር በሉ ትድኑም አላችሁ። እግዚአብሔር የተባረከ ይሁን። በጣም አስደሰተኝ። በተለያች ሀረግ በከንቱ ፈልጉኝ አላልሁም። በኋላ ደነገጥኩኝ። ጌታ ሆይ ከንቱ አይደለም ማለት ነው ተሰብስቦ መጸለይ ማለት ነው? አዎ ከንቱ አይደለም። ዝም ብሎ መጮህ ማነብነብ አይደለም? አይደለም። በከንቱ ፈልጉኝ አላልኩም ብሎ እግዚአብሔር ስለ ራሱ ተናገረ። ፍለጋችንን ሲያጸድቅ ነው። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል የሚለው ሀሳብ ከንቱ አይደለም። እኔም ለጨዋታ ብዬ አልተናገርኩትም። በከንቱ ፈልጉኝ አላልኩም መልስ ስለምሰጥ ነው፣ ስለምሰማና ስለማይ ነው ስለማደርግ ነው ብሎ እግዚአብሔር ይህንን ሲያጸና ተመለከትኩኝ። እንግዲያው የሚሰማ አምላክ ነው፣ በከንቱ ጸሎት እንድናደርግ የማይፈልግ አምላክ ነው። እግዚአብሔር የተባረከ ይሁን። እሱን ስንለምነው ይለመናል። ወደ እኔ ጩህ አለ። ጩኸት ለምን ይወዳል? እኔም እሰማሃለሁ እመልስልሃለሁ። አንተም ማታቀው ታላቅና ኃይለኛ ነገር አሳይሃለሁ ይላል እግዚአብሔር። ተመሰገነ ይሁን። እንግዲያው እየጮህን እንቀበል፣ እየጮህን ታምር ምናይ ሰዎች ነን። ከእግዚአብሔር ጋር ግንኙነታችን እንደዚህ ነው። እንድን ለምነው ይሻል እግዚአብሔር። እሱ ሰጪ እሱ ለጋስ ስለሆነ ወደ እግዚአብሔር ወደ ሕያው እግዚአብሔር። በቀደም ዕለት ያንድ ሰባኪ ስብከት ሲሰማ ነበር። እሳቸው ሲሰብኩ ምን አሉ? ስለ ጸሎት እየተናገሩ ነው። በሐዋርያት ሥራ 12 ላይ ያዕቆብን ገደለው ሄሮድስ። ሐዋርያው ያዕቆብን ገደለው፣ እሱን ሰዋው። አስደንጋጭ ነገር ነበረ በክርስቲያኖች መካከል። ጴጥሮስንም ጨምሮ ያዘው፣ ሕዝቡን ደስ እንዳሰኛ አይቶ እሱንም አሰረው ይላል። እና በአራት ክፍል ይጠበቅ ነበረ ጴጥሮስ ወህኒ ውስጥ። ስለ እርሱ በቤተ ክርስቲያን ወደ እግዚአብሔር አጥብቆ ጸሎት ይደረግ ነበር ይላል። በኋላ ሰውየው ከዚህ ተነስተው ወዴት አለ ወዴት አለ ይላሉ። ወዴት አለ? ወደ እግዚአብሔር። ለካ ጸሎት ወደ እግዚአብሔር ነው። ብዙ ሰዎች ወደ እግዚአብሔር አይደለም የሚጸልዩት፣ ወይም እነሱ ወደ ፈጠሩት አምላክ ነው የሚጸልዩት። እነሱ በአይነ ህሊናቸው የሳሉት አምላክ አለ። ለምሳሌ ከበርቴ አምላክ አለ፣ ዝም ብሎ የሚናኛለውን ሁሉ የሚሰጥ ዝም ብሎ የሚለግስ። ባለሱቅ አምላክ አለ፣ አንዳንድ ዕቃ ያለው አምላክ። ወደ እሱ ይሆናል የሚጸልዩት። ምንም አይነት ጉዳይ ከገዢው ጋር የሌለው አምላክ እንደሱ አድርገው ይቆጥራሉ። ኧረ አይደለም፣ እግዚአብሔር ባለሱቅ ከበርቴ አይደለም። አንዳንዴ እንደሱ ነው በአይነ ህሊናችን የሚመጣብን። ምክንያቱም በጣም ብዙ ፍላጎቶች ስላሉን። ይሄ ባለ ሱቅ አለ፣ ጥቅጥቅ ያለ ነው ስቶሩ። እና ጌታ ከሱ ባካ አንድ ሁለት ደርዘን ከሱ ከዚህኛው ደግሞ አራት አዎ፣ ከሱ ደግሞ ጨመር አድርገ ትንሽ ስጠኝ። አፍሼ ዘርፌ የሚሄድበት ባለ ሱቅ አይደለም። ከባለ ሱቅ ጋር የገዥና የሻጭ ብቻ ነው ግንኙነቴ፣ ሌላ ዝምድናም የለኝ። አምላክ እንደዚህ ዝም ብሎ ለሸቀጥ የቆመ ነው ወይ? የእኛን ልዩ ልዩ አስፈልጎቶች ለማሟላት የቆመ ነው ወይ? ጸሎትስ ይሄ ነው ወይ ስንል ከቶኑ አይደለም፣ በፍጹም አይደለም። ጸሎት በሚያስገርም ሁኔታ ማንነታችንን የሚሰራ ስርዓተ እሴታችንን በአዲስ መልክ የሚገነባ ነው። ዛሬ ከልጄ ጋር ስነጋገር ነበረ። መቼም እንደምንም ዛሬ አልጠቅስም ብዬ ነበር፣ አላመለጥኩም። መጥቀስ ያለብኝ ስለ ጸሎት ላስተምር ነው ብያት፣ ከዚያ ትንሽ ሳወራን ስናወራ አንድ ነገር እሷ አለች፣ ስማ ጸሎት ይኸውልህ ከቫሊው ጋር ይያዛል። የእኛ ስርዓተ እሴት እኛ ዋጋ አለው የምንለውን ነገር መለመኛ ነው በአንድ ወገን፣ ግን በጣም በሚያስገርም ሁኔታ ቫይስ ቨርሳም ይሰራል። እኛ ዋጋ አለው የምንለውን ነገር እንለምናለን፣ እየለመን ደግሞ ያ ነገር ደግሞ ያ ዋጋ አለው የምንለው ነገር ደግሞ እየጸለይን ይለወጣል፣ እና እኛ እንለወጣለን። ሌላ አዲስ ዋጋ አዲስ ቫሊዩ እያገኘን ነው የምንነሳው ከጸሎት። ይዘን የምንመጣው በጣም ትልቅ ጉዳይ ነው ብዬ የማስበው ነው። ለምሳሌ ልሰጣችሁ እችላለሁ። ለምሳሌ የዕለት እንጀራይ በጣም ትልቅ ጉዳይ ነው። እሱን ይዤ ነው የምቀርበው እንጀራ እንዳላጣ። ለምሳሌ የጤና ጉዳይ በጣም አሳሳቢ ነው፣ እባክህ ብዬ ነው የምቀርበው። ለእኔ ትልቅ ቫሊው ያለው ጉዳይ ነው። የቤት ጉዳይ፣ የኑሮ ጉዳይ፣ የግንኙነት ጉዳይ በጣም ቫሊው ያለው ነገር ነው። እሱን ይዤ ነው የምመጣው። ግን ተንበርክኬ ቫሊው እየለወጠ እኔንም እየለወጠ ሌላ ሰው አድርጎ ያስነሳኛል። እግዚአብሔር ይመስገን። ይሄ አይነት ጥበብ አለው እግዚአብሔር። እና እግዚአብሔር ዝም ብሎ አዳይ አይደለም። እኛም ወደ ቤንዚን ማደያ እንደሚሄድ ሰው መኪናችንን አስጠግተን በልቅዳዋ እንግዲህ ይህን ያልቅዳ የምንል ሰዎች አይደለንም። ግንኙነት የሚፈልግ ሰው ነው። አምላክ ከእኛ ጋር ግንኙነት የሚፈልግ ነው። ይሄ ነው ጸሎት፣ ሌላም አይደለም። እና እኛን ይሰራናል ጸሎት። እውነት ለመናገር አስፈልጎታችንን ከማሟላትም በላይ እኛን ያበጀናል። ይህንን አይነት ግንኙነት የሚፈልግ አምላክ ነው ይሄ ተለማኙ አምላክ። እግዚአብሔር ይመስገን። ሕያው አምላክ ነው። የራሱ ፈቃድ ያለው አምላክ ነው። ደጋግሜ እንደምናገረው እኛ ምናልባው ጠቦት ማን ነው እሱ? ጥገት አይደለም እግዚአብሔር። አንዳንዴ እንደሱ ነው በልባችን የሚመጣው። የባላ ግር ምሳሌ ነው አሁን የምሰጠው። በእውነት ጥገት የወለደች ላም ያለው አንድ ሰው እንግዳ ሲመጣበት የሚያረገው የኛ ሀገር ሰው ደግ ነው እንደምታውቁት ወይም እንደማታውቁት። እንሄዳለን ቤቱን ገባና ውሃ እንዳያቀርብልን ይፈራል። ከዚህ የተነሳ ወተት በጮጮ ያመጣል። ጠጣ ይሄ ወዳጅ ይላል። እንጠጣለን። ሌላ ሰው ደግሞ ይመጣል እንደገና። አሁንም እየሮጠ ሄድና ያቺን ጥገት ያልባታል። እንግዳ መጥቶብኛል ያልባታል። ደግሞ ያቀርባል። ደግሞ ሌላ እንግዳ ይመጣል። ለእሷም ደግሞ እንደገና ያልባል። እግዚአብሔር የሚታለብ ላም ነው ወይ? ለየፍላጎቶቻችን የምናልበው ላም ነው ወይ? ወይስ ከእኛ ጋር ጉዳይ ያለው አምላክ ነው? ፈቃድ ያለው አምላክ ነው? እኔ ለዚህ ጉዳይ እፈልጋለሁ ይህን አምጣ ብዬ የምለው ነው ወይ? ወይስ ባለ ፈቃድ አምላክ ነው? ልዑል አምላክ ነው? ይህን እንደገና ማሰብ ጥሩ ነው። በተለይ በዚህ በኢቫንጀሊካል ሰርክል ያለ ነው፣ በወንጌላውያን እምነት ውስጥ ያለን ብዙ ሰዎች ጸሎትን አውርደን አሁን እንዳልኩት መሸመቻ ገበያ ያረግነው ነው የሚመስለው። በቃ መሸመቻ ገበያ ነው። ምንድን ነው የምትፈልገው? ይህን ስንት ትፈልጋለህ? ይህን ያህል ለምና አሁን ጌታ አሁን እንዲሰጥህ አሁን እንላለን። አንዳንድ ቀን አይሰጥም። ሳይሰጥ ሲቀር ደግሞ ማጣፊያው ሲያጥረን ብዙ ነገር እንቀባጥራለን፣ ብዙ ነገር እንላለን። መጀመሪያ ነገር ባለሱቅ አይደለም። እሱን ሰርዘን ማውጣት ነው ያለብን። ከሱ ጋር ያለን ግንኙነት አንዳንድ ነገር የመቀበያ ብቻ የማድረግ ነገር እግዚአብሔርንም የማሳፍ ምንድን ነው እሱ የማሳነስ ነው። የእኛንም ማድረግ የማሳነስ ነው። በእውነት ለመናገር ሸማቾች ነው የምንሆነው። የሸማችና የሻጭ ግንኙነት ከቶሆኑ አይደለም። ይሄ ተለማኝ ምንድን ነው ያለ እንደሆነ አባት ነው። ስሙ የተቀደሰ ይሁን። አባታችን። በእውነት ይሄ ክፍል አንዱ የሚናገረው ዋና ነገር ይሄ ነው። እኔ አንድ ሰው የጻፈውን ስመለከት ነበረ። ይሄ ክፍል ባለፈው ሳምንት ስንነጋገር የነበረውን ታስታውሳላችሁ። ስለ ሰው ያለን አመለካከት ተገቢ ይሁን፣ በሰው ላይ ዝም ብለን አንፍረድ፣ አትፍረዱ ይፈረድባችኋል የሚል ነበር። በጎና ቅን አመለካከት ከሰው ጋር ይኑረን። ይሄ ደግሞ ለአምላክ በጎና ቅን አመለካከት ይኑረን። እግዚአብሔር ለጋስ ነው። እግዚአብሔር አባት ነው። እግዚአብሔር የተመሰገነ ይሁን። መስጠት የሚወድ አባት ነው። እኛ ልጆቹ ነን። ቅድም እህታችን በመዝሙር ይህን ስታዘምረን ነበር። እግዚአብሔር አባት ነው። ይሄ የእግዚአብሔር አባትነት በጣም ሊያስገርመን ይገባል። በጣም ልባችንን በደስታ ሊሞላው ይገባል። እኛ ልጆች ተብለን ለመጠራት ምን በቃ ሰዎች አይደለንም። እሺ፣ አንዳንድ ጊዜ ይህን ቃል አባት የሚለውን የምናሳንስበት ምክንያት እንዴ የፍጥረት ሁሉ አባት አይደለም እንዴ በሚል ነው። ልክ ነው። የፍጥረት ሁሉ አባት ነው። በምንጭነቱ አባት የሚለው ቃል ምንጭ ማለት ስለሆነ እንግዲህ ይሄ ፍጥረት ዓለም በሙሉ ከሱ ነው የመጣው። እንግዲያው አባት ነው የፍጥረት አባት። ይሄ ግን ቋንቋ እንደሱ አይደለም፣ ከዚያ በላይ ነው። እኛ በኪዳን የእግዚአብሔር ልጆች የሆንን እግዚአብሔር አባታችን የሆነ ለየት ያለ አባትነትና ልጅነት ነው። እግዚአብሔር ይመስገን። ሁሉ ሰው የእግዚአብሔር ልጅ አይደለም ከቶሆኑ። መጽሐፍ ግልጥ አድርጎ ነው የሚናገረው። በስሙ ለሚያምኑት ለነርሱ ይላል፣ ስለ ክርስቶስ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን መብት ሰጣቸው ነው የሚለው። እኛ በልጅነት መብት ነው ከእሱ ጋር የምንኖረው የምንነጋገረው። ይሄ ለየት ያለ ልጅነት ነው፣ ለየት ያለ አባትነት ነው። እንግዲያው ጌታ የሚስልልን ይሄ ነው። በአባታችን ሆይ ጸሎትም እንደዚሁ ነው። ይህንን ስንማር ነበር አደለ? አባታችን ሆይ በሉ ነው የተባል ነው። አንተ ከበርቴ ሆይ በሉ አደለም የተባል ነው። በእውነት አንተ የኔም ፍላጎት የምታውቀው ሆይ በሉ አይደለም የተባል ነው። አንተ መቀመጫ ስቶር ሞልቶ የሚፈስብ ለምን ለኔ አትወረውረውም በሉ አይደለም የተባል ነው። አባታችን ሆይ የግንኙነት ጉዳይ ነው ጸሎት። ወንድሞች እና እህቶች ከመቀበልና ከመስጠት ስሌት በላይ ነው። በጣም ብዙ ጊዜ የሚደህየው ጸሎታችን በቃ መቀበልና መስጠት ብቻ አርገን ስለምናስብ ነው። ጸሎታችን ባለጠጋም ይሆነው ግንኙነታዊ ሲሆን ነው። እግዚአብሔር የተባረከ ይሁን። አባት ነው ነው የሚለው የሁሉ አባት እንደሆነ ሁሉ በተለይ ግን ደግሞ ለሚያምኑት አባት ነው። በክርስቶስ በኩል የኛ አባት ነው። ከስጦታው ይልቅ ግንኙነቱ ይበልጥበታል። እግዚአብሔር የተመሰገነ ይሁን። ብዙ ነገር ይሰጣል እግዚአብሔር፣ ግን ማንነቱ ከኛ ጋር ያለው ግንኙነቱ ይበልጥበታል። እምንኳረፈው ከእግዚአብሔር ጋር በጣም ብዙ ጊዜ ትኩረታችን እምንቀበለው ነገር ላይ ስለሆነ ነው። እሱ ላይ ሳይሆን እምንቀበለው ነገር ላይ ስለሆነ ነው። አንዳንድ ጊዜ እሱን ማሰብ ይሻለናል። ያ በጣም ብዙ ጊዜ የሚሰጠው ምሳሌ አለ። አሁንም ባነሳው አልጠላም። ሰውየው የሚለምን ሰው ቁጭ ብሎ አንድ ህንፃ ስር ይለምናል። ምንም ልብ አይልም። የሚቀበለውን ብቻ ነው የሚያየው። አንዱ ሰው መጥቶ 2 ብር፣ አንዱ ሰው መጥቶ 5 ብር፣ አንዱ ሰው መጥቶ 10 ብር ይሰጠዋል። እያፈሰ ኪሱ ይከታል። የሚታዘበው አንድ ሰው ደግሞ 5ኛ ፎቅ ላይ አለ። ወደ ታች እንደዚህ ያየዋል። ዝም ብሎ ኪሱ ነው የሚከተው። በኋላ እሱም መጣል ጀመረ ብር። መጀመሪያ 5 ብር ጣለ። ሰውየው አፈፍ አድርጎ ኪሱ ከተተ። በኋላ ሌላ 10 ብር ጣለ አፈፍ። በኋላ ተለቅ ያለ ገንዘብ ጣለ ከተተ። ሰጪው ገረመው። እና እንዲህ ሰው ማን ሰጠኝ እንኳን አይል። ምን አይነት ነገር ነው? ትንሽ ጠጠር አንስቶ አስተካክሎ አናቱ ላይ ጣለው። እና ደነገጠ ሰውየው። ኳ ሲያረገው ማን ነው እሱ ማለት አሁን ገና። አንዳንድ ጊዜ የእግዚአብሔር ማንነት ሳይሆን የሚሰጠው ነገር በኃይል ልባችን ይስበዋል። ጭቅጭቃችንም የታለ የሚል ነው። ባለሱቅ እንደዚህ አናግሯችሁ እንደሆነ አላቅም። አንተ ሁልጊዜ ትገዛኛለህ እዚህ እየመጣ ለመሆኑ እኔ ማን እንደሆንኩ ታውቃለህ ብሎ ቢይዘን እጃችን እንደነግጣለን። እንዴ ምን አገባኝ እኔ ቃን ነው የምፈልገው። ምን አገባኝ አንተ ለምን ነው እንደዚህ የምትጠይቀኝ? ዝም ብላ አትሸጥም። ከእግዚአብሔር ጋር እንደዚህ መባባል አንችልም። የሚፈልገው እኛ ከምንፈልገው ነገር ይልቅ ግንኙነታችንን ነው። እግዚአብሔር የተባረከ ይሁን። እና ይሄ ተለማኝ ይሄ እግዚአብሔር በጎ ነገር የሚሰጥ አምላክ ነው። የበጎ ነገር ሁሉ ምንጭ ነው። ያዕቆብ እንደዚህ ይላል፣ እግዚአብሔር ይባረክ። ይሄ በጣም ደስ የሚል ቋንቋ ነው። እንዲህ ይላል ምዕራፍ 1 ላይ ስለ እግዚአብሔር ሲናገር እንዲህ ይላል፣ የተወደዳችሁ ወንድሞቼ ሆይ አትሳቱ ይላል። በጣም ያስገርም ነው። አትሳቱ ለምን እንደተባለ በጣም ነው ለኔ ጥያቄ የሚፈጠርብኝ። እንዴት አትታለሉ አትሳቱ? ምንድን ነው አትሳቱ የሚለው? በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ፣ ከብርሃናት አባት ይወርዳሉ። ስሙ የተቀደሰ ይሁን። በጣም ደስ የሚያሰኝ ነው ይሄ ቃል። ስጦታ የሚባል በጎ የሚባል ስጦታ ሁሉ መልካም ነገር ሁሉ ምንጩ እሱ ነው። እሱ የብርሃናት አባት ነው ይላል። የብርሃናት አባት ነው። እሱ ሁለንተናው ብርሃን ነው። ከእሱ ዘንድ ነው የሚወርደው። ጨለማ እሱ ዘንድ የለም። መለዋወጥ እሱ ዘንድ የለም። እዚህ ላይ እንደሚናገረው እሱ ዘወር ሲል ጥላ አያርፍበትም። ዙሪያ ብርሃን የሆነ አምላክ ነው። ምንም ጥላ አያጠላም። እንግዲያው በማይለዋወጥ ማንነት በጎ ነገር የሚናኝ አምላክ ነው። ሁልጊዜ የሚሰጥ አምላክ ነው። እግዚአብሔር ሰጪ ነው። በጎ ሰጪ አምላክ ነው። እግዚአብሔር የተባረከ ይሁን። ይህንን ነው የሚመሰክርልን። አሁንም እዚህም ላይ ሙግቱን ስትመለከቱ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ እግዚአብሔርማ እንዴት ይበልጥ አይሰጥም ነው የሚለው። እንዴት ይበልጥ አይሰጥም? ይህንም ባነበኩ ቁጥር ትንሽ ቅር የሚለኝ እናንተ ክፉዎች ስትሆኑ የሚለው ደስ አይለኝም። ነን እንዴ እያልኩኝ እጠይቃለሁ። በእውነት ነን እንዴ? እስከዚህ ክፉ ነን እንዴ? ግን ጌታ ኢየሱስ ክርስቶስ ከአባቱ ጋር ሲያነጻጽረን በጣም ክፉ ነን። በእውነት በጣም ራስ ወዳድ ነን። አንዳንድ ትርጉሞች ላይ ምን የሚል ሀሳብ ያቀርባሉ? ንፉግ፣ እናንተ ንፉጎች ሆናችሁ፣ እናንተ የኔ የምትሉ ሰዎች ሆናችሁ ግን ለልጆቻችሁ ቢያንስ ለልጆቻችሁ ትሰጣላችሁ፣ መልካም ስጦታ ትሰጣላችሁ። በእውነት እንጀራ ቢለምን ድንጋይ የሚሰጥ አባት የለም ይላል። አሳ ቢለምን እባብ የሚሰጠው ለልጁ የለም። ይሄ እንግዲህ ክፉ ከመባል የሰው ዘር የሚወጣ ደግነት ነው። ክፉ ከመባል ሰው እጅ ክፉ እንደሆነ በጣም የታወቀ ነው። መጽሐፍ ቅዱስ ደጋግሞ ይመሰክራል። እናንተ ይሄንን አይ እኔ እንኳን በእውነቱ እኔ ክፉ ነኝ ብዬ አስቤ ማላቀም የምትሉ ሰዎች ቀስ ብላችሁ ልባችሁን ጌታ እንዲያሳያችሁ ለምኑ። እስከዚህ ክፉ ነኝ እንደ ጌታ ወይ በእውነት በሉት፣ ገልጦ ያሳያችኋል። እኔ ብዙ ጊዜ ተታልያለሁ፣ በጣም ደግ ሰው ነኝ እያልኩኝ በጣም ደግ ሰው ነኝ ይህን ያህል በእውነት እስከዚህ ድረስ ብያለሁ። ግን አልፎ አልፎ ቀስ ብሎ ግልጥ ሲያረግ እደነግጣለሁ። ይሄ በፍጹም እኔ ልሆን አልችልም ይሄ እላለሁ። ግን ነው ሰው ራሱን የሚወድ ነው። ስታስጨንቁት የመጨረሻው ነጥብ ላይ ሰው ራሱን ነው የሚወደው። እናንተ እንደዚህ ራስ ወዳዶች ሆናችሁ እያለ ለልጆቻችሁ መልካም ስጦታ የምትሰጡ ከሆነ የፍቅር አምላክ የሆነው እግዚአብሔርማ እንዴት አብልጦ አይሰጥም? እንዴት በጎ ነገር አይሰጥም? እግዚአብሔር የተባረከ ይሁን። እንግዲያው የሚለመነው ይሄ አባት ነው፣ ይሄ ጌታ ነው የሚለመነው። ክፉ አምላክ አይደለም፣ ደግ አምላክ ነው። ቸርነቱ ሰፊ የሆነ አምላክ እሱ ይለመናል። አንድ ቦታ ላይ መልካም ነገር እንዴት አይሰጥም የሚለውን ሉቃስ በሉቃስ 11 ላይ በተጓዳኝ ምንባብ ምን ብሎ ይለዋል? ለሚለምኑት እንዴት መንፈስ ቅዱስን አይሰጣቸው የሚለው መንፈስ ቅዱስ ለምን መንፈስ ቅዱስን እንዳመጣው አላቅም። ግን የሚመስለኝ የስጦታ ሁሉ ቁንጮ መንፈስ ቅዱስ ነው። ይሄን ለማለፍ ፈልጎ ይመስለኛል። ሰው ለምኖ 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 የመጨረሻ ልመናው ከዚህ በላይ ሊሆን አይችልም። መንፈስ ቅዱስ ይሰጣል። በመንፈስ ቅዱስ ውስጥ ሰላም አለ፣ ደስታ አለ፣ እረፍት አለ፣ ኃይል አለ፣ እውቀት አለ፣ ብርሃን አለ፣ ምሪት አለ፣ ተስፋ አለ። መንፈስ ቅዱስ ትልቅ ጎተራ ነው። እንዴት መንፈስ ቅዱስን አይሰጥም አብልጦ ለሚለምኑት ብሎ ይላል። እግዚአብሔር የተመሰገነ ይሁን። መንፈስህን ብሎ መለመን በጣም የተባረከ ልመና። መንፈስህን አፍስስብኝ። መንፈስ ቅዱስ በእኛ ውስጥ የገባ ጊዜ እውነት ለመናገር ልመናችን እያነሰ ይሄዳል። እኔ ያጋጠመኝ እንደሱ ነው። የእግዚአብሔር መንፈስ ሲወርሰኝ እምለምነው ልመና በጣም ትንንሽ ይሆንብኛል። አንዳንዱ አሳፋሪ ይሆንብኛል። እንዲያው በቃ ዝም ብለህ ሙላው በቃ አላደለ፣ እኔ አሁን ከዚህ በኋላ ዝርዝር አላቀርብልህም፣ ዝም ብለህ ሙላው አንተ ወደሚል ጸሎት አደላለሁ። መንፈስ ቅዱስ ልቤ ውስጥ የሌለ እንደሆነ በጣም ሜካኒካል ነው መሆኑ። አንደኛ የሚያስፈልገኝ መኪና፣ ሁለተኛ ቤት፣ ሶስተኛ ሚስት፣ አራተኛ ማዕረግ፣ አምስት፣ በጣም ሜካኒካል ነው መሆኑ። ተናኮታዊ ይባላል። ይሄ እንግዲህ እንደሱ አይነት ነው። በቃ እቃ እሆናለሁኝ፣ እቃ ነው ምለምን። ነገር ግን መንፈስ ቅዱስ በእኛ ያረፈ ቀን ልመናችን ሁሉ ትንንሽ ይሆንና ስለሚያሳፍር ጌታ በቃ አንተ ሙላኝ በቃ ሌላ ምን ያስፈልጋል እንላለን። በዚያ ውስጥ ሁሉ ነገር እንደተካተተ እናምናለን። እግዚአብሔር ይመስገን። ለሚለምኑት እንዴት አይሰጥም ብሎ ይላል። እሺ አሁን ወደ ሶስተኛው ነገር ልመጣ ነው። ለማኙን አየነው፣ ተለማኙን አየነው። ልመናው ምንድን ነው? የምንለምነው ለምኑ የተባለው ምንድን ነው? ፈልጉ የተባለው ምንድን ነው? አንኳኩ የተባለው ምንድን ነው? እስቲ ትንሽ ስለ ልመናው እንድናስብ ደግሞ ልጠይቃችሁ እፈልጋለሁ። በነገራችን ላይ ይሄ ለምኑ፣ ፈልጉ፣ አንኳኩ የሚለው በመጀመሪያው ቋንቋ በተጻፈበት በግሪክ ቋንቋ እየለመናችሁ ቀጥሉ፣ እየፈለጋችሁ ቀጥሉ፣ እያንኳኳችሁ ቀጥሉ፣ ኪፕ ኦን ኖኪንግ፣ ኪፕ ኦን አስኪንግ የሚል ነው። የማያቋርጥ ግስ ነው ለምኑ የሚለው። በአንድ ጊዜ ለምናችሁ አቁሙ የሚል አይደለም። ሳታቋርጡ ለምኑ፣ ሳታቋርጡ አንኳኩ፣ ሳታቋርጡ ፈልጉ የሚል ስሜት ነው ያለው። እንግዲያው ይሄ ልመና ምንድን ነው? ምን አይነት ነገር ነው የምንለምነው የሚል ጥያቄ አለኝ። በጣም ብዙ ፍላጎቶች ያሉን። በነገራችን ላይ ጌታ ባስተማረው ጸሎት ላይ በእውነት ፍላጎቶቻችንን ቸል ያለ ጸሎት እንዳልሆነ ተምራችኋል። በዚህ ቤት በጣም ግልጥ በሆነ መንገድ ጌታ አይኑን የጨፈነ አይደለም። ለዕለት ፍላጎታችን የዕለት እንጀራችንን አለ ከነስሙ የዕለት እንጀራችንን ስጠን። እንግዲያው እነዚህ ፍላጎቶች መለመን ስለሚያስፈልጉ ነገሮች ነውር አይደለም ከቶሆኑ። እኛ በእሱ ላይ ተደግፈን የምንኖር ፍጡራን ነን። የእግዚአብሔርን ለጋስ እጅ የምንጠብቅ ሰዎች ነን። ግን ምን አለ እሱ እዚያ ምዕራፍ 6 ላይ ሁላችሁ ታውቁታላችሁ፣ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ምንድን ነው የምትፈልገው? ምንድን ነው የምትሻው? እፈልጋለሁ ጽድቁን፣ መንግስቱን እፈልጋለሁ። እንዲያውም እሱ ምን አለ? ሌላ ሁሉ አለው ሲደምር የተቀሩትን በሙሉ በዚህ ሀረግ ውስጥ አስቀመጠ። ሌላ ሁሉ አለ። አንተ ሌላ ሁሉ ትላለህ? እኔ ዋናው ሁሉ እምለውን አንተ ሌላ ሁሉ ትላለህ እንዴ? ለአንተ ዋናው ጽድቅ ነው? ለአንተ ዋናው መንግስት ነው? አዎ፣ መንግስቱን ፈልጉ። ወደዚህ የመጣው ልቤ ውስጥ ይሄ ነበር የሚመላለሰው። ስለ ጸሎት ዛሬ ልንማር ነው ከወንድሞቼ ከእህቶቼ ጋር። ግን ያንተ ሀሳብ ምንድን ነው? ጌታ ሆይ አንተ አንዳንድ ጥቃቅን ነገሮች የምትመልስልን አምላክ ሳትሆን ከዚያ በላይ ነህ። እባክህ ወደ ዓላማ ሳበን፣ ወደ አንተ ዓላማ ሳበን። መንግስት ነው ያንተ ዓላማ። አንተ ባለ መንግስት ነህ፣ እኛ የመንግስት ልጆች ነን። መንግስቱን ፈልጉ። እግዚአብሔር በየስፍራው እንዲነግስ ፈልጉ። ባንዲራው በየቦታው እንዲተከል ፈልጉ። የእግዚአብሔር ያልሆነ ቁራጭ መሬት እንዳይኖር ፈልጉ። የእግዚአብሔር መንግስት፣ የእግዚአብሔርን አገዛዝ፣ የእግዚአብሔርን ምስፍና፣ እሱን ፈልጉ። ጽድቁን ፈልጉ። የእግዚአብሔርን እውነት እንዲገለጥ ፈልጉ። የእግዚአብሔርን ፍትህ ፈልጉ። እሱን ፈልጉ ነው የተባለው። ፈልጉ። የሚፈለግ ነገር ሰጠን ጌታ፣ እንድንፈልግ አሳሰበን። እሱን ፈልጉ። ሌላ አትፈልጉ። እንጀራ አትፈልጉ አላለም። ትዳር አትፈልጉ አላለም። ትምህርት አትፈልጉ አላለም። ሌላ ሁሉ በሚል ደመሰሰው። አንድ ላይ በደምሰሰው ፈልጉ። ሌላ ሁሉ ምን ይሆናል? እንዲያውም በጣምም እንድንፈልገውም አላበረታታም። ይጨመራል ብቻ ነው ያለው። እግዚአብሔር የተባረከ ይሁን። የምንፈልገው ግን አጥብቀን የምንፈልገው ይህን እንዲሆን ተናገረ። እግዚአብሔርን አንዲት ነገር ለመንኩት ይላል ያ ዘማሪ። አንዲት ነገር ፈለግኩት፣ እርሷንም እሻለሁ፣ በጣም እፈልጋታለሁ ይላል። ምንድን ነው ስንለው፣ በእግዚአብሔር ቤት ለዘላለም እንድኖር ደስ የሚያሰኘውን እንዳይ መቅደሱን እንድመለከት ውበቱን እንድመለከት ይችን ነው የምፈልገው። እግዚአብሔር የተባረከ ይሁን። እግዚአብሔር የፍላጎት ቅያሬ ያርግልን። ይሄ ነው ምርቃቴ ዛሬ ማታ፣ የፍላጎት ቅያሬ ያርግልን። በትንንሽ ነገር ፍላጎቶች እንዳንታጨቅ፣ በዚህም ከእግዚአብሔር ጋር እንዳንኳረፍ እግዚአብሔር የፍላጎት ቅያሬ ያርግልን። ፈልጉ ይሄንን ብለዋል። የሚፈልግ ያገኛል ደግሞ አለ። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ምንፈልገውን በደንብ አድርገን አናቀውም። ምን ለምነውንም አናቀውም። ለምኑ ብሎናል፣ ግን አንዳንድ ቀን አናቅም ምን ለምነውንም እንኳን። ትዝ ይላችኋል እነዚያ ደቀ መዛሙርት፣ ሁለቱ ደቀ መዛሙርት የለመኑትን ታስታውሳላችሁ፣ በዚሁ በማቴዎስ ወንጌል። እና ጌታችን ታዘባቸው መሰለኝ፣ ታዘባቸው። እሱ ብቻ አይደለም፣ ሰውም ታዘባቸው። በእውነት አስሩ ደቀ መዛሙርትም ታዘቧቸው። ምዕራፍ 20 ላይ የማቴዎስ ወንጌል ባነበው ደስ ይለኛል። ቁጥር 20 ጀምሮ ይሄንን ታሪክ ባነበው አልጠላም። በጣም ጥሩ ነው። ለምን? የኛ ባልንጀሮች ናቸው እነዚህ ሰዎች፣ እና ከነሱ እንማራለን። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። እሷም እነዚህ ሁለት ልጆቼ አንዱ በቀኝ አንዱም በግራ በመንግስት እንዲቀመጡ እዘዝ አለችው። ኢየሱስ ግን መልሶ የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አለ። እንችላለን አሉት። እሱም ጽዋዬንስ ትጠጣላችሁ? ይሄ ያስቀኛል ሁልጊዜ ባነበብኩት ቁጥር። ትችላላችሁ የእኔን ጽዋ መጠጣት? እንችላለን። አስበውት አይደለም እነሱ የሚፈልጉት በቀኝና በግራ መቀመጥ ነው። ስለሱ ቶሎ መልስ እንዲያገኙ እንችላለን አሉት። ምንም ክርክር የለም፣ እንችላለን። ትጠጡታላችሁ፣ አይቀርላችሁ ማለቱ ነው። እናንተ አሁን ለዚያ ልመና ብላችሁ ነው ሽሽ ያላችሁት፣ ግን አይቀርላችሁም፣ ይችን ጽዋ ትጠጧታላችሁ። እንዲህ አለ ጌታ፣ መጠጣትስ ትጠጣላችሁ? ትችላላችሁ አሉት። ጽዋዬን ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው። አስሩም ሰምተው በሁለቱ ወንድማማች ተቆጡ። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዟቸው ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ። ይሄ ነው ሲስተሙ፣ ይሄ ነው። በአሕዛብ መካከል ገዥነት ነው፣ አለቅነት ነው፣ ስልጣን ነው። ይህንን ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። You've missed the point እኮ ነው ነገሩ። በቃ እኮ ስታችሁታል። የመጣሁበትን ዓላማ ሳታችሁት። የእኔን ተከታይነት ዋና ዓላማ ሳታችሁት እኮ። እኔ እኮ በሰው ላይ ለመሰልጠን፣ ሰውን ጨምድዶ ለመግዛት ለዚህ አልመጣሁም እኮ። የሰው ልጅ ሊያገለግል እኮ ነው የመጣው። ለሎሌነት እኮ ነው የመጣው። ለባርነት እኮ ነው የመጣው። ቤዛ ሊሰጥ ነፍሱን እንጂ ነፍሱን ለማትረፍ እኮ አይደለም የመጣው። This is the whole point። እናንተ ይህን ረስታችሁታል። ምን እንደሆነም አልገባችሁም። እላይ ለመቀመጥ ነው የምትፈልጉት። በቀኝ በግራ ለመቀመጥ ነው የምትፈልጉት። የስልጣን ቦታ ላይ ለመፈናጠጥ ነው የምትፈልጉት። ልመናችሁ ይሄ ነው። የሚያስገርመው መንፈሳዊ ሽፋን አለው ይሄ ልመና። እንዲያውም አንድ የኔ ጓደኛ በእናታቸው በኩል ነው ያስለመሉት ይለኛል። ፊት ለፊት ለመናገር ሳያፍሩ አልቀርም። ከእናታቸው ጋር ሆነው ነው እንደው የእናት ርኅራኄ ልቡን እንዲነካው ብሎ ሳይሆን አይቀርም። የዘብዴዎስ ልጆች እናት አብራ መጣችና እባክህ አንድ ነገር እለምንሃለሁ አለች። ትልቅ አምልኮ፣ ትልቅ ስግደት እየሰጡ ግን የሚለምኑትን አያውቁ። አንዳንዴ እንደሱ እንታለላለን። በቤተ ክርስቲያን ነኝ ያለሁት፣ የጸሎት ጉባኤ አለ፣ ምሽግ ገብቻለሁ ምናምን እንላለን። ምንድነው ምሽግ የምትገባው? ምን ለማድረግ ነው? ምን ፍለጋ ነው? እሱ እኮ በጣም ጥያቄ ነው። አታውቁት የምትለምኑት። እናንተ ክብር ነው የምትፈልጉት፣ ስልጣን ነው የምትፈልጉት፣ ከሰው በላይ መሆን ነው የምትፈልጉት። ጌታችን ኢየሱስ ክርስቶስ ይሄ አባቴ ለሚፈቅደው የሚሰጥ ነው። ግን የኔን ዓላማ ተረዱ ባካችሁ። እኔ አገልግሎት ሎሌነት ነው የመጣሁበት። ለዚህ ነው የጠራኋችሁ እናንተን። የሚገርም ነው። ጌታ ብቻ አይደለም የተቆጣው፣ ጓደኞቻቸው አስሩም ሰምተው ተቆጡ። እኔ ሁልጊዜም እነዚህ አስሩ ሰምተው ተቆጡ የሚለውን ምን ነበር የማስበው? እንዴት ጌታን ያሳዝኑታል ብለው የተቆጡ እንደሆነ አድርጌ ነው ማስበው ሁልጊዜ። በቃ እኔ አስተሳሰብ እንደዚህ ነው። ከባልንጀራዬ ጋር ስነጋገር እነዚህ አስሩ የተቆጡት እኮ ጌታቸውን አስቆጡባቸው። እነዚህ ሁለቱ ማይሆን ምኞት ተመኝተው አስቆጡባቸው። በጣም ተቆጡ። በኋላ ምን ይለኛል? አንተ በጣም በጣም በእውነት ደግ ሰው ነህ። እነዚህ አስሩ የተቆጡት እንደሱ እንዳይመስልህ፣ ለምን ቀደሙን ነው በእውነቱ እንጂ ለምን ጌታን አስቆጣ እኛ እያለን ማለታቸው እኮ ነው። በቀኝና በግራ እንዴት ይላሉ? እኔሳ፣ አንተሳ፣ እኛ እያለን። እንግዲያው ዓላማው አልገባቸው። ለማኞች ናቸው፣ በጸሎት የተጉ ናቸው። ለምን እንደሚለምኑ በደንብ አያውቁም። ምንድን ነው የምንለምነው? በኋላ ቅድም እየመጣሁ እንዳልኳችሁ ህይወቴ ራሱ ምንድን ነው? በመጨረሻ የህይወት መጨረሻው ምንድን ነው? እምለምናቸውን አንዳንድ ቁሳቁስ ማግኘት ነው ወይ ብዬ ጠየቅኩኝ። ሊሰጥ ይችላል። እግዚአብሔርን ይሰጣል እኮ በእውነት። ለምናችሁ የተቀበላችሁ ሰዎች እባካችሁ ስለ እግዚአብሔር እጃችሁን ከፍ አድርጉ። ጌታን ለምኜ ተቀብያለሁ የምትሉ እግዚአብሔር የተመሰገነ ይሁን። ይኸው ምስክር ሁሉ አለ። በእውነት ይሰጣል እግዚአብሔር፣ ምንም ጥያቄ የለው። ነገር ግን የህይወት ዓላማ ያቺ ለምነን የተቀበልናት ጉዳይ ናት ወይ? እሷ አታንስም ወይ? ህይወት ከዚህ በላይ አይደለም ወይ? እግዚአብሔር የሚፈልገን ከፍ ላለ ነገር አይደለም ወይ? እና ጌታ እንዴ፣ እኔ ሎሌ ልሆን ነው የመጣሁት፣ እኔ ልሰዋ ነው ራሴን የመጣሁት፣ ለቤዛነት ነው የመጣሁት። እናንተ ግን የምትፈልጉት አሁን የሚገርማችሁ ወደ ኢየሩሳሌም እየሄደ ነው ይህን የጠየቁት፣ ወደ መስቀል እየሄደ ነው ይህን ጥያቄ የሚያነሱት። በጣም እኮ እርስ በርሱ የተጣረሰ ነገር ነው። ትልቅ ምጸት እኮ ነው ይሄ። እሱ መስቀል ለመሸከም ወደ ኢየሩሳሌም ሲገሰግስ፣ ቆይ አንድ ጊዜ ምን ለምን ነገር አለ በዙፋንህ ብለው ነው የሚሉት ያለ። እንደዚህ አይነት ለምን ትሆናላችሁ ብሎ ጌታችን ኢየሱስ ክርስቶስ ይህን ነገር እንዲያስተውሉ አደረገ። ምንድን ነው የምንለምነው የሚለው ጥያቄ በጣም ዋና ነው። የምትለምኑትን ታውቃላችሁ ወይ? አንድ ጊዜ ሌላ ነገር ለመኑት። በጣም የሚያስደንቅ ነው፣ የሚያስደንቅ ነው። አሁንም ያ እነዚህ ሰዎች የኛ ነጸብራቅ ናቸው በእውነት። አሁን እንዳትፈርዱባቸው፣ ምን አይነት ደቀ መዛሙርት ናቸው እያላችሁ እንዳትፈርዱ። እኛ ነን እኮ። ምን ለመኑት? አንድ ጊዜ በሳምራውያን ከተማ ማለፍ ግድ ሆኖበት ጌታችን ሊያልፍ ሲል ሄደው እነሱ ጌታችን በዚህ በኩል ያልፋል ብለው ይህን ማስታወቂያ ለመንገር ሞከሩ። ሳምራውያን አንቀበልም አሉ፣ እንዳይመጣ እኛ ጋር አሉ። እንዴት ያልፋል ይሄ ሰው አሉ። ተበሳጩ ደቀ መዛሙርት ለጌታቸው ቀንተው ተበሳጩ። እንዴት የኛን ጌታ እንዴ ሙትም ያስነሳውን ሽባም ይተረትረው ይሄን ከእግዚአብሔር የተላከ እንዴት ነው ማስገቡት? ምን አይነቶች ና ጌታ ሆይ ኤልያስ እንዳደረገ ትንሽ እንጠቀም እንዴ ስልጣን ከሰማይ እሳት ይውረድ ይብላቸው ንበል እንዴ ብንጸልይስ እንደዚህ አሉት። በአንድ ወገን መንፈሳዊነት ነው ለጌታ ቀንተው ነው፣ በሌላ ወገን ደግሞ አውዳሚነት ነው። ጌታችን ፊት ለፊት ነው የተናገረው። ምን አይነት መንፈስ እንደሆነላችሁ አታውቁም። እንዴ እኔ የመጣሁት ለማውደም ነው እንዴ? እሳት ለማውረድ ነው እንዴ የመጣሁት? ሰው ለማዳን አይደል እንዴ የመጣሁት? እኔ ነፍሴን ልሰጥ አይደል እንዴ የመጣሁት? ምን አይነት ነው የምትለምኑት ልመና? አንዳንድ ጊዜ እኛም ራሳችን አናውቀው ምን ለምነው። ጥሩ ይመስለናል ግን ጥሩ ላይሆንም ይችላል። አንዳንዴ ከዚህ የተነሳ ብዙ መኳረፍ ከጌታ ጋር አለ ታውቃላችሁ። በእውነት ለመናገር በብዙ የክርስቲያን ቤት ውስጥ ኩርፊያ እና ቅይማት ዲሳፖይንትመንት በጣም አለ። ጌታ ሆይ ይሄው ስለምን ስንት ጊዜ እየጾምኩ እየጸለይኩ ስንት ጊዜ አልሰጠኸኝም አላረከውም፣ ለሌሎች ስታረግ ለኔ አላረክም። ምን አይነት አምላክ ነህ? እንዴት አምናሃለሁ? እኔስ ካንተ ጋር ያለኝ ግንኙነት ምን አይነት ነው? በጣም ብዙ ሰው አኩርፏል፣ ተቀይሞታል እግዚአብሔር። በፊት ለፊት አንናገርም እንፈራለን፣ ግን ቅያሜ አለብን ውስጣችን። ወንድሞቼና እህቶቼ እግዚአብሔር ምሕረት ያርግልን። ለምንድን ነው እንደዚህ የምለው? አምላክን እንዴት እንቀየመዋለን? ቸሩን ጌታ እውነተኛውን አምላክ አዋቂውን አምላክ በእኛ አቅም እንዴት እንቀየመዋለን? ግን እንቀየማለን። የሚገርም ነው። አኩርፈን እንሄዳለን። እንዲያውም ዞር በል ቶ በቃ ሁሉ እንላለን። አንዳንድ ጊዜ አንዳንድ ደግሞ ሰዎች ችግር ውስጥ የሚጥሉን እንዴት እንደሆነ ልንገራችሁ። ይሄ ጠይቁ ይሰጣችኋል፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁን ቀመር ያረጉታል፣ ፎርሙላ ያረጉታል። በቃ በዚህ ቀመር መሰረት መስጠት አለበት ይላሉ። እንዲያውም አስገዳጅ ነው ይሄው ብሏላ። ለምን እሰጣለሁ ብሏል፣ ይሰጣል። አሁን ለምን አሁን ይሰጣል። እሱ ምንም ጥያቄ የለው። እሺ ይላል አብዛኛው ሰው በእውነት። እሺ ይኸው ቀመሩ፣ ይኸው ሂሳቡ፣ በሂሳቡ መሰረት እለምንሃለሁ ስጠኝ። ሳልቀበል ስቀር አይሰራም ይህ ቀመር እላለሁ። መጀመሪያ ነገር ቀመር ነው ወይ? ይሄ ነገር ፎርሙላ ነው ወይ? መጀመሪያ ነገር ብዙ ሰው አኩርፎ ቁጭ ብሏል ከአምላክ ጋር ተጣልቶ። አንዳንድ የሚጸልዩ ሰዎች ሆኗል አንተ ማመን ብቻ ነው ያለብህ ይላሉ። ምንም አይሆንም። የሚገርም ነገር ነው። እንሳቀቃለን አንዳንድ ጊዜ ለእግዚሩ እናዝንለትና በኋላ ቆይቶ ሊያደርግልኝ ይችላል ማለት ምንም አልልም አሁን ብለን እንደበቃለን። ግን በዚህ አይነት ዲሳፖይንትመንት መኖር እንዴት ሰቀቀን ነው በእውነት። ይልቅ እግዚአብሔር ፍላጎቴን ቀይር ማለት ይሻላል። እግዚአብሔር ሆይ ትክክለኛውን አስለምነኝ ማለት ይሻላል። በቃ እውነተኛውን አስለምነኝ ማለት ይሻላል። ለምን እንደምትሰራ የምታውቅ አንተ ነህ። ምን እንደምታረግ የምታውቅ አንተ ነህ። ግን እኔ በቀመር አልታሰርም። ከአንተ ጋር የአባትና የልጅ ግንኙነት ነው ያለኝ እንጂ የስሌት ግንኙነት አይደለም ያለኝ። ይሄን ካልሰጠኝ እንደዚህ ይሆናል። አባታችሁ ይላል። አሁን ከአባት ጋር ከተፈጥሮ አባት ጋርም እንኳን አንዳንዴ እንኳረፋለን። ይህን ነገር ካላረክልኝ ብለን እንኳረፋለን። እነሱ ክፎች ናቸው ተብሏል። ላያረጉ ይችላሉ አንዳንዴ። እግዚአብሔር ግን መልካም አምላክ፣ እውነተኛ አምላክ እንዴት አድርጎ ነው የማያረከው? እንዴት የሚበጀንን አያውቅም እሱ። ከዚህ የተነሳ ልመናችንን፣ ስጦታችንን እሱን ራሱን እንደገና በደንብ አድርገን መጠየቅ አስፈላጊ ነው ብዬ እላለሁ። እሺ ግን አማራጭ አለኝ ወይ? አሁን አንዱ ጥያቄ የሚነሳው እሺ እግዚአብሔርን ልቀየም አልፈልግም፣ ግን ጥያቄ አእምሮ ውስጥ ይፈጠራል፣ ምን ላርገው የሚላል። ለምኜዋለሁ እኮ በንጹህ ልብ ለምኜዋለሁ እኮ መሬት ላይ ተደፍቼ ለምኜዋለሁ እኮ አልሰጠም እኮ አላረግም እኮ ታዲያ ምን ላርገው? ጠይቅ። መጠየቅ ተፈቅዷል። በእውነት አትራገሙ እንጂ መጠየቅ ተፈቅዷል። እግዚአብሔርን መጠየቅ ተፈቅዷል። እግዚአብሔር በራሱ ሁኔታ በራሱ ችሎታ በራሱ ዕውቀት በራሱ መንገድ ይመልሳል። ግን ጠይቁ። ለመጠየቅ በር አልተዘጋም። ለምንድን ነው እንደዚህ ምለው? ቅዱሳን ሰዎች መጽሐፍ ቅዱስ ውስጥ ለምነዋል፣ ጸልየዋል፣ አንዳንዴ ተፈጽሟል፣ አንዳንዴ አልተፈጸመም። ሳይፈጸም ሲቀር ጥያቄ ተፈጥሮባቸዋል። እግዚአብሔር ጥያቄያቸውን አያዳፍንም፣ እንዲጠይቁ ይፈቅዳል። እኔ አሁን ኢዮብን ነበር ሰሞኑን ስመለከት የነበረውና እየተገረምኩኝ ነው። ኢዮብ የሚጠይቀው ብርቱ ጥያቄ ነው። እንዴት አይነት አምላክ ነው ይሄ አምላክ? እንዴ እግዚአብሔር ሆይ እኔ እኮ ሰው ነኝ፣ አንተ ብረት መሰልኩ እንዴ? እንደ ብረት አርገ የምትቀጠቅጠኝ አንተ እኔን እንደ ኢላማ እኮ አደረከኝ፣ እንደ ታርጌት እኮ አረከኝ። ቀስትን ትለጥጥብኛለ፣ ብስክስኬን ነው የምታወጣው። ምን ማለትህ ነው? ልክ ነው እንደ ይሄ ነገር? እኔ እናንተን የሚዳኝ ዳኛ በተገኘ። አረ ኢዮብ እንደዚህ ይላል? አዎ ይላል። ጻድቅ ኢዮብ እንደዚህ ይላል? አዎ። ጻድቃን ሆይ መጠየቅ ትችላላችሁ። በቃ ባጭሩ ይሄ ነው የምላችሁ፣ መጠየቅ ትችላላችሁ። መልሱ የእግዚአብሔር ነው። በሚፈቅደው መንገድና በሚያውቀው ሁኔታ ይመልሳል። ግን መጠየቅ አልተከለከልንም። ጥያቄም አይፈራም እግዚአብሔር። እርግማን ነው የማይወድ። እንዳንሰድበው ነው የሚፈልገው እንጂ እንድንጠይቀው ይፈልጋል። የኢዮብ ባለቤት ዋና ነገሯ የነበረው ታውቃላችሁ፣ ቶሎ እንድትሞት ከፈለክ፣ ጭጭ እንድትል ከፈለክ፣ ከዚህ ሁሉ ህማም ከዚህ ሁሉ ስቃይና ንጭንጭ እንድትድን ስደበው፣ ጭጭ ያረግሃል። አልሰድብም አልሰድብም፣ በምንም አይነት የኢዮብ ግብግብ አልሰድብም። በጎ ነገር ሰጠ፣ ክፉ ነገር አንቀበልም እንዴ ከሱ? ምንም የሌለኝ ባዶ ሆኛል እንዴ ተወለድኩት? በኋላ እሱ ሰጠኝ ደግሞ ወሰደ። አልሰድብም፣ ግን እጠይቀዋለሁ፣ ግን እጠይቀዋለሁ። ወንድሞቼና እህቶቼ ለመጠየቅ አትፍሩ፣ ለመስደብ ግን አፋችሁን እባካችሁ ጠብቁ። እንዳትሳደቡ፣ ውሳኔ እንዳትሰጡ፣ ፍርድ እንዳታስተላልፉ፣ በእግዚአብሔር ላይ ብያኔ እንዳትሰጡ። ግን ጥያቄ አለኝ እግዚአብሔር እኔ አለኝ። ስንት ጥያቄ አለ ወንድም ንጉሴ? እኔ እንጃ አላውቀውም። ሺህ አይሞላም። ጥያቄ አለኝ ብዙ። ኢዮብ ጠየቀ፣ እግዚአብሔር መለሰለት ወይ? አዎ መለሰለት፣ በሚያስገርም ሁኔታ ግን በጣም በሚያስደንቅ መንገድ የመለሰለት። ለአንዳንድ ዝርዝሮች፣ ለጤናዬ፣ ለልጆቼ፣ ለቤቴ፣ ለንብረቴ የሚሉ ዝርዝሮችን አይደለም የመለሰለት። በጣም በሚያስገርም ነገር ነው። ራሱን ዝም ብሎ ያሳየዋል። እኛ እኔን ታቀኛለ ለመሆኑ? ሰማይ ስዘረጋ ከኔ ጋር ነበርክ፣ ምድርን ስፈጥር ከኔ ጋር ነበርክ፣ በየጥሻው ላለች ጥንቸል የለትራቷ ስሰጣት አንተ ታውቃለህ፣ የበረሃውን ፍየል እንዴት እንደማኖረው ታውቃለህ አንተ እያለ ጂኦግራፊም ያስተምረዋል፣ ጂኦሎጂ ያስተምረዋል። የሚያስደንቅ ነገር ነው። የጠፈር ሳይንስ ያስተምረዋል። እኔ እንደዚህ ነኝ ይለዋል። በኋላ ጥያቄው በዝርዝር ተመልሶ ሳይሆን ኢዮብ አምላክ ብቻውን መልስ ሆኖ ጭጭ ይላል። በቃ ቶ ጌታ ቶ ሳላቅ ነው የጠየቁ። በእውነት አመድ ላይ ተቀምጬ እጸጸታለሁ። በቃ የፈለግከውን አድርግ፣ የፈለግከውን አድርግ። ትልቅ እንደሆን ሁሉን ቻይ እንደሆን ካውቅ ያለው ጭጭ ይላለሁ። እግዚአብሔር የተባረከ ይሁን። መጠየቅ ተፈቅዷል፣ መልሱን ግን በአፉ አናቀብለውም። እሱ ራሱ ነው የሚመልሰው። እግዚአብሔር የተባረከ ይሁን። እንግዲያ ወንድሞቼና እህቶቼ በልመና ምክንያት በጸሎት ምክንያት ቅይማት ከእግዚአብሔር ጋር ሲኖር ይሄ መተንፈሻ መንገድ ነው ብዬ አስባለሁ። እጠይቅሃለሁ ጌታ ሆይ እጠይቅሃለሁ፣ እና አልገባኝም በቃ እላለሁ። አንዲት ባልንጀራችን ነበረች አስታውሳለሁ፣ ስንጸልይ ለጸሎት ተንበርክከን ሁልጊዜ እሷ ምንድን ነው የምታደርገው? አትንበረከክም። ወንበር ታመጣና ቁጭ ትላለች። ከዚያ አንድ ሌላ ወንበር ፊት ለፊት ታመጣለች። ጌታን እንደ ሰው ታነጋግራለች። ጌታ ሆይ ይኸው እንግዲህ አለሁ፣ ይኸው አለሁ፣ አይተኸኛል፣ ጉዳዮቼ እንደዚህ ናቸው። ደግሞ ይኸውልህ ይህን ለምን እንዳላርክልኝ እኔ አይገባኝም። በእውነት አንተ አሁን ምን ትላለህ ለዚህ ጉዳይ እያለ ከእሱ ጋር አትሟገት። እኛ አንዳንድ ቀን ከጸሎት እንደዚህ እያለን እናያለን። እሷን ምን አይነት ነገር ናት እቺ እያለን እንደሚሰማ ታውቃለች። ትጠይቀዋለች፣ ትሞግተዋለች። ይሄ ተፈቅዷል። እግዚአብሔር ይባረክ። መልሱ ግን የእሱ ነው እና ምን ይላል እዚህ ላይ እንደምንመለከተው እግዚአብሔር በቸርነቱ ይህን እንደፈቀደው ያደርጋል። እንለምነዋለን፣ ይሰጣል፣ በጎ ነገር ይሰጣል። አሁን ወደ መጨረሻ ልመጣ ነው። የልመናው መንገድ እንዴት ይሁን ታዲያ? ለማኙን አየነው ተለማኙን አየነው ልመናውን አየነው ስጦታውን አየነው እንዴት ባለ መንገድ እንዴት ባለ መንፈስ እንለምን እንዴት ባለ መንገድ እንጸልይ ስለሱ ትንሽ ልናገር ፈልጋለሁ አንደኛ ነገር እዚህም ላይ ቀጥሎ ያሉትም ክፍሎች ላይ በተለይ ሉቃስ 18 ላይ በጣም ግልጽ አርጎ ይናገራል በእምነት እንድንለምን ይሄ ነገር ተነግሯል በጣም ግልጽ በሆነ መንገድ እምነት በአንድ ወገን ውትወታ ነው የሚመስለው በሌላ ወገን ግን ትምክህት ነው በእግዚአብሔር ላይ እንዲያውም ጸሎት ይሄንን አስዩም አርጎ ነው የሚነሳው እግዚአብሔር ይመልሳል ከሚል ነው የሚነሳው ግን ውስጡ እምነት እንዲኖር ይፈልጋል አይታችሁ እንደሆነ እዚያ ሉቃስ 18ም ላይ ይሄ ነገር ተገልጧል ያዕቆብ አንድም ላይ ተገልጿል ይሄን ማንም ጥበብ ይጎለው ከናንተ ሳይነቅፍ በልግስና የሚሰጣውን እርሱን ይለምን ነገር ግን በልቡ ሳይጠራጠር በእምነት ይለምን የሚጠራጠር ሰው በማዕበል እንደተገፋ ባህር ላይ እንደሚንገዋለል ይመስላልና በሁለት ሐሳብ ያነክሳል ነገር ግን ሳይጠራጠር በልቡ እግዚአብሔር ያደርገዋል ብሎ ይለምን እግዚአብሔርም ይሰጠዋል ይላል እግዚአብሔር ይመስገን የጸሎትን አኳኋን ነው የሚነግረን የጸሎትን መንፈስ ነው በእምነት ነው የሚቀርበው ወደ እግዚአብሔር እግዚአብሔር ለማድረግ ችሎታ ያለው ስለሆነ በትዕግስት ነው የሚቀርበው ወደ እግዚአብሔር ይሄ ደግሞ ያስደንቀኛል እኔ እንዴ ለምን አሁን የሰጠኝን የዛሬ 10 አመት ለምን አልሰጠኝም የምትሉ ሰዎች ሉቃስ 18 እንደዚህ ይላል በአንድ ከተማ ውስጥ እግዚአብሔርን የማይፈራ ሰውንም የማያፈር አንድ ክፉ ዳኛ ነበረ አንዲት መበለት ጉዳይ ነበራት ወደ እርሱ እየቀረበች ትለምነው ነበረ ከባላ ጋራ ይፍረድልኝ ይያለች ትለምነው ነበረ ይላል ብዙ ቀን አያሌ ቀን በድሮ ትርጉም አልወደደም ችላ አላት ዝም ብሎ ችላ አላት ሳታቋርጥ ለመነች ሳታቋርጥ አንኳኳች እቺ ሴት እና አንድ ቀን ደከመው እንቢታ ደከመው እግዚአብሔር ይብት ተመሰገነ ይሁን እንቢታ ደከመው እና ምን አለ እቺ ሴት የመጣች ስለምትነዘንዘኝ ምንም እንኳን ባልፈልግም እንኳን ልፈርድ አሁን ፈርድላታለሁ አለ አመጸኛው ዳኛ ያለውን ስሙ እንግዲያስ እግዚአብሔር ለሚታገሳቸው ምርጦቹ እንዴት ፈጥኖ እቺ ፈጥኖ ደሞ ታስደንቀኛለች እንዴት ፈጥኖ አይፈርድላችሁ ስለ መዘግየት እየተናገረ ፈጥኖ ማለቱ በጣም ይገርመኛል እኔ በጣም አቆይቶ ይፈረደላትን ያሰበ ፈጥኖ ይላል እንግዲያው የእግዚአብሔር የስለት ጊዜ የእግዚአብሔር የጊዜ ስለት እንደው ማለት ነው እቺ ፈጥኖ አልኩኝ እኔ ፈጥኖ እንዴት አይፈርድላችሁ የኔ የጊዜ ስለት ሳይሆን የሱ የጊዜ ስለት ፈጥኖ ይፈርድላችኋል ይልና ወዲያው አያይዞ ነገር ግን ወደ ምድር በመጣ ጊዜ ሰው ልጅ እምነትን ያገኝ ሆነን ይላል እንግዲያው ይሄ እምነት የሚባል ትዕግስት ነው ማለት ነው መጠበቅ ነው ማለት ነው ሳያቋርጡ መጸለይ ነው ማለት ነው ያገኝ ሆነን ብሎ ይጠይቃል በትልቅ ትዕግስት በእምነት ልንጸልይ ይገባል ሌላ አንድ ነገር ልጨምርላችሁ ስንጸልይ በበጎ ህሊና ልንጸልይ ደግሞ ይፈልግብናል ለምንድነው እንደዚህ ምለው አንድ በጣም ያስደነገጠኝ ያስደነገጠኝ የጸሎት ጉዳይ ያዕቆብ 4 ላይ ስላገኘው ነው እሱ በጣም ነው የሚያስደነግጠው አሁንም ሳነበው እንኳን እኔን ያስደነግጠኛል ምክንያቱም ለምነው ያልተቀበሉ ሰዎች አቤቱታ እዚያ ውስጥ አለ እና ለምን እንደሆነ ሲመልስ እንዲህ ይላል በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ ይላል ምዕራፍ 4 ላይ በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደለምን ይሄ የቀድሞ ትርጉም ነው ከምቾቶቻችሁ ከፍላጎቶቻችሁ ነው የሚለው በአዲሱ መደበኛ ትርጉም ላይ from your desires ልባችሁ ውስጥ ብዙ ምኞት ብዙ ፍላጎት ብዙ ነገር አለ ከዚህ አይደለምን ብዙ ጦር ብዙ ጠብ የሚመጣው ብዙ ፍላጎት ስላላችሁ አይደለም ወይ ይልና ትመኛላችሁ ለእናንተ ማይሆንም ትገድላላችሁ በብርቱም ትፈልጋላችሁ ልታገኙም አትችሉም ይሄ ኦፖዚት ነው ቅድም ጌታ ከተናገረው ኦፖዚት ነው የሚመስለው ትፈልጋላችሁ አታገኙም ልታገኙ አትችሉም ትጣላላችሁ ትወጉማላችሁ ነገር ግን አትለምኑምና ለእናንተ አይሆንም ትለምናላችሁ ይልና በመቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉ ኦ ምን አይነት ነገር ነው ለምኝም አላገኝም አዎ ለምን በክፉ ነው የምትለምነው ያንተን ፍላጎት ለማሟላት በሚያስብ ህሊና ብቻ ነው የምትለምነው። ደሞ ስታገኝ እግዚአብሔርን ለማመስገን አይደለም የምትለምነው። ምናልባት አንተ ጉጉት አለ ሮጠል ትሄድበት የምትፈልገው ለሱ ነው የምትለምነው። ዋናው ያንተ ምኞት ነው ያንተ ዲዛየር ነው የሚያስለምንህ እንጂ ከሱ ጋር ያለ ዝምድና አይደለም የሚያስለምንህ። እንግዲህ አትቀበሉ ብሎ ይላል። የዛሬ ስንት አመት ነው አንድ ነገር ሰምቼ በጣም ተገረምኩኝ። ሰውየው ሽባ ነው፣ ወጣት ነው፣ ነገር ግን ሁለቱም እግሮቹ አይሰሩም፣ በዊልቸር እየተገፋ ነው። ወደ አንድ የጸሎት ስፍራ መጣ እና ለፈውስ ነው የመጣው እና ለፈውስ መጥቶ እንዲጸለይለት ጠየቀ፣ ለመነ። በኋላ የሚገርም ነገር ነው ሰውየው የሚጸልየው ሰውዬ ለምን ይህን ጥያቄ እንዳነሳ አላቅም። ለመሆኑ አሁን ጌታ ሲፈውስህ ምን ልታረግበት ነው ብሎ አለው። እንዴ ደንሳለሁ ማለት ልደንስበት አለው እግሬ ከተፈወሰ። እሺ ለምንድን ነው የምንለምነው? በምቾቶቻችሁ ትከፍሉ ዘንድ ይላል በዚህ ትርጉም ላይ። በፍላጎታችሁ መሟላት ምክንያት ያሻችሁን ለማድረግ ነው የምትለምኑት። እናንተ ፎከሳችሁ እግዚአብሔር አይደለም፣ ከቶውኑ ሌላ ነገር ላይ ነው። አትቀበሉም። አመንዝሮች ሆይ የዓለም ወዳጅ መሆን የሚፈልግ የእግዚአብሔር ጠላት እንደሆነ አታውቁምን? እንግዲያው ለካ እግዚአብሔር ሊያዛምደን ነው የሚፈልገው። ጸሎት መዛመጃ ነው ለካ። አንድ ወንድሜ እንደሱ ይለኛል። በጣም ቆይቷል። አንዲት እህቴ ይቅርታ ምን አለች? ስም አንተ ይሄ እግዚአብሔር ምንድን ነው የሚሰራው? አብርሃም ልጅ ለመነው አልሰጠው፣ ግን እየመጣ አልፎ አልፎ እየመጣ በየአስር ዓመቱ ወይ እንደዚህ እየመጣ አብርሃም ወይ አይዞ እኔ ለአንተ ጋሻ ነኝ ይለዋል። ልጅ አይሰጠው። ትንሽ ቆይቶ ደግሞ እንደገና ይመጣና በራእይ ይገለጥለትና እኔ ኤልሻዳይ ነኝ በፊቴ ተመላለስ ይለዋል። ደግሞ ትንሽ ቆይና እሰጥሃለሁ ይለዋል። ደግሞ ትንሽ ቆይና እስቲ ወደ ሰማይ ከዋክብ ተመልከት እንደዚህ ይሆናል ዘርህ ይለዋል። እንዴ ስንት ዓመት? 99 ዓመት ሆነው። በኋላ አብርሃም መሳቅ ጀመረ። ያኔ እግዚአብሔር ሲነግረው ተደፍቶ መሳቅ ጀመረ። ከአንተ የሚወለድ ይወርሳል እያለ ሲለው ትንሽ ሳቅ ያዘውና ሚስት ሳራ ትወልዳለች ሲለው ሳቅ ያዘውና ሳቀ ይላል። በልቡ ሳቀ እና እግዚአብሔር ምን ይለዋል? እስማኤል በፊት ይታይ ይለዋል። ቀደም ብሎ የተወለደ እስማኤል የሚባል አትሊስት እንደው ሪያሊቲውን ትንሽ የሚመስል ነገር አድርግልኝ። አትሊስት በእጄ አለ አንድ ልጅ ከአጋርም ቢሆን የወለድኩት እሱም ባርክልኝ ባክ። ይሄ ወለዳ ማለት ስንቶሆና ይህንም ባርክልኝ ባክ የሚለው ይመስላል እግዚአብሔር። እና በኋላ ምን አለችኝ ያችት ስም አለምንድን እንደዚህ እግዚአብሔር የሚያደርገው ምን ማለቱ ነው? በኋላ ለዚህ ጥያቄ መልስ ያገኘሁት ከአንድ ወንድም ነው። ምን አለኝ እሱ እግዚአብሔር ይውልህ ፍላጎቶቻችንን ያውቃል፣ ወደ እርሱ ማቅረቢያ ያረጋቸዋል። እንደ ሁክ ያረጋቸውና ሊስበን ሲፈልግ በእነዚህ ፍላጎቶች በኩል ይጎትተናል፣ ወደ እሱ ያቀርበናል፣ ያዛምደናል። ጉዳዩ ይህን ያህል ትልቅ አይደለም። ልጅ ትልቅ ጉዳይ አይደለም ለእግዚአብሔር። የሚሰጠው ስጦታ ትልቅ ነገር አይደለም። ከእኛ ጋር ያለው ዝምድና ግን በጣም ዋና ነው። እሱን ለማድረግ ግን በየት ይግባ በየት ይግባ? እኛ ዋና ነው በምንለው ነገር ይገባና ሳብ ያደርገናል፣ ወደ እሱ ያስጠጋናል። ይሄ ተንኮል ይሄ ጥበብ አለው እግዚአብሔር። እሺ ጥበበኛ አምላክ። እንግዲያው ጸሎት መዛመጃ ነው ወንድሞቼ፣ እንጂ መቀበያ ብቻ አይደለም። የሆነ ነገር መቀበያ ብቻ አይደለም። እግዚአብሔር የአብርሃም ወዳጅ ሆነ። እግዚአብሔር ይመስገን። እስከ ዛሬ ድረስ ስሙን እያነሳን የምንጠራው አብርሃምን ልጅ ስለተሰጠው አይደለም፣ ከቶሆኑ አይደለም። የልጅ ጉዳይ በቃ አለቀለት። የእግዚአብሔር ወዳጅ ስለሆነ እግዚአብሔርን ስላመነ በዚህ ምክንያት የእኛም አባት ሆነ። እንግዲያ ወንድሞች እናቶች፣ ይሄ የምንለምነው ነገር ሁሉ እስቲ መጨረሻ ላይ ጭመቁት። ይህን ያህል ትልቅ ነገር አይደለም። ከእሱ ጋር ያለ ዝምድና ግን ዘላለማዊ ነው። ከእሱ ጋር ያለን ኪዳን ግን ዘላለማዊ ነው። እግዚአብሔር ቤት እሰጥሃለሁ አለኝ አለ። በቀደም አንዱን ሰው አግኝቼ ቤት እሰጥሃለሁ እንደዚህ እሰራልሃለሁ ምናምን አለኝ። በኋላ በጣም ይወዳል ጌታን ይሄ እና አባት ወይ ይሄን ስለተናገርከኝ አመሰግናለሁ ግን ባትሰጠኝ ምንም እከተላለሁ ምንም አታስብ አንተን እከተላለሁ ከሱ ጋር ያለ ዝምድና ነው እግዚአብሔር ሰጪ ነው እግዚአብሔር ይባረክ ጸሎት ይመልሳል አይመልስም አረ ይመልሳል በእውነት የኔን ጸሎት መልሷል ምን ልበላችሁ እንግዲህ ምን ብዬ ለመስክር ጊዜው የለኝ ግን መልሷል በጣም እኔ እግሬን ታመም ነበር እና አጥንቴ ተሰብሮ ስለነበር ተሰቃየው ለረጅም ዘመን ከልጅነት ጀምሮ በኋላ እየባሰ ሄደ እና በትር አስያዘኝ በበትር ተመርኩዤ 5 አመት ተጓዝኩኝ ምን ይሻለኛል አልኩኝ ሐኪም አማከርኩ ሐኪም ሳማክር በእውነቱ ይሄ ከባድ ነገር ነው ያለው እድል ኦፕራሲዮን ተደርጎ መለወጥ ብቻ ነው ያለው ያን ጊዜ ደግሞ እዚህ ሀገር አይሰራም የሂፕ ሪፕሌስመንት የሚባል አልነበረም የዛሬ 20 አመት ገደማ ምንም በቃ እሱ ነው ሌላ መንገድ የለውም ማለት በኋላ ከባለቤቴ ጋር መጣሁና ምን ይሻላል በቃ ይሄ ነገር አሳሳቢ ነው አልኩኝ በኋላ ሐኪሙን ጠየቅኩት ከውጭ ሀገር የመጣ አንድ ሐኪም ነበርና እኔ ምን በትሪ ጄት በቃ ዝም ብዬ ብኖርሳ አልኩት በሱም ብዙ መኖር አትችልም አንድ 5 አመት ያስከዳል ከዛ በኋላ መሄድም አትችልም አለ አረ አልኩ ድንገትኩ ታዲያ ምን ይሁን በቃ የሆነ ውጭ ሀገር ሄደ መታከባል ውጭ ሀገር መሄድ አልችልም እኔ ገንዘቡ የለኝም የህክምና መክፈያው አረ ምንም የለኝም እንዴት ይሆናል ተወጠርኩ እግዚአብሔር መቼም አስገራቢ አብላክ ነው አስደናቂ ነው አንድ አገልግሎት ተጠርቼ ሄድኩኝ የጠሩኝን ሰዎች ቀስ ብዬ እመጣለሁ ግን በትሪ ይዛለሁ ደስ አይላችሁም አልኳቸው ግድ የለም ና አሉኝ በትሪ ይዤ ቆምኩኝ መድረክ ላይ አገለገልኩኝ በእግዚአብሔር ጸጋ እግዚአብሔር የተመሰገነ ይሁን በኋላ እንዴ ይሄ ነገር እንደዚህ በቀጠል አለበት እንዴ አይታከምም እንዴ እሺ እኒያ ሐኪም እኒ ሄድን በኋላ ሰውየው አረ ይሄ ይቻላል ምንም ችግር የለውም አንድ 5 ቀን ሆስፒታል ተኛለህ ይታከማል እሺ ከዚያ ያንን የተሰበረ አጥንት ቆርጠው አወጡ ሌላ ነገር ገጠሙበት በጣም ተስተካከለ ይሄው 15 አመት አሁን ሲያዳታዩኝ እግዚአብሔር ተባረከኝ ጸሎት መለሰ እግዚአብሔር ወደ እግዚአብሔር ጸለይ መለሰ እግዚአብሔር በሐኪሞች በኩል በሰጣቸው ጥበብ በኩል እግዚአብሔር ይመስገን ሌላ ጊዜ ደግሞ ይሄ ከሆነ አንድ 5 አመት በኋላ ደግሞ ታመምኩኝ ወገቤን አንገቴን ታመምኩኝ በቃ መላወስ አቃተኝ ምን ይሻለኛል ጌታ ሆይ ሐኪም ጋር ሄድኩ ያው የተለመደ ነው በኋላ አዩት በኤምአርአይ አዩትና አንድ 4 አጥንቶች አፈንግጠው ወጥተዋል ምንም ማረግ አይቻልም ወንድ ንጉሴ ነርቭህን እየነኩት ነው ታዲያ ምን ይሻላል አኩኝ አንንም ያቀኝ ሐኪም ነበር ሬዲዮሎጂስ ምን ይሻላል ወይ መቆረጥ አለበት ይሄ ነገር ተከስክሶ መግባት አለበት አለዚያ እንዴት እዚህ ሀገር ግን እንዳታረገው በምንም አይነት በጣም ሴንሲቲቭ ነገር ነው እንዳታረገው መጣ ደግሞ ያ ውጭ ሀገር የሚሉት ጉዳይ እንደገና ታዲያ ይትላጉ ወይ ደቡብ አፍሪካ ሂድ ወይ አንድ ቦታ ሂድ በደንብ የሚሰሩ ቦታ ፈልግና ከባለቤቴ ጋር ምን ይሻለናል እንጸልይ በኋላ አንድ የጸሎት ስፍራ አብረን እንሂድ ተባባልን እየጸለይን ሄድን ከዚያ የሚጸልይ ወንድም ቀሳለና እጁን በላይ ላይ ጫነና ወንድሜ ጌታ አስቧል በቸርነቱ ነክቷል አለኝ 5 ቀን የቆየ አይመስለኝም አለቀ ተፈታ ጺሜን መላጨት የማልችል ሰው መቀመጥ ወንበር ላይ የማልችል ሰው ቻልኩኝ ይሄው አሁን 19 አመት ሆነው እግዚአብሔር የተባረከ ይሁን እና ደነቃለሁ በጣም እግዚአብሔር ጸሎት ይመልሳል ምንም ጥያቄ የለው አንድ በፈውስም ያገለግል ሰው ምን አለ ስሙ እናንተ ሰዎች ጸሎት አይፈውስም አለ ሐኪምም አይፈውስም የሚፈውስ እግዚአብሔር ነው አለና እቺ ቀመሩ በጣም አስደሰተች ለካ ፈዋሹ እግዚአብሔር ነው የኛ የጸሎት አስደናቂነትም አይፈውስም አስገራሚ ጸሎት ሰውም አይፈውስም ለካ እግዚአብሔር ይፈውሳል ሐኪምም አይፈውስም ለካ እግዚአብሔር ይፈውሳል ግን በሁለቱም ይጠቀማል ለእግዚአብሔር መንገዶቹ ናቸው ፈዋሽ ግን እሱ ነው ጸሎት መላሽ ግን እሱ ነው በዚህ በኩል ምንም ጥያቄ የለም የጸሎት መልስ ከእግዚአብሔር ዘንድ እናገኛለን አልመልስም ቢልም ትክክል ነው እግዚአብሔር ልነቅፈው በማንችል መንገድ በራሱ ትልቅ ጥበብ ብቻ አይደለም በራሱ ትልቅ ፍቅር እግዚአብሔር ተባረከ ይሁን ምን እንደሚሰጥ ምን እንደሚከለክል የሚያውቅ አምላክ እግዚአብሔር ተመሰገነ ይሁን። እንግዲያው እግዚአብሔር ያየናል ይመልሳል። ትናንትና ያነበብኩትን ክፍል ላንብብላችሁና ልንገራችሁና ከዚያ ወደ መደምደሚያው ቶሎ ዘልቃለሁኝ። ያቺ አጋር የምትባል የአብርሃም ባሪያ የሳራ ባሪያ እሷ ተገፍታ ከቤቷ ወጣች ታቃላችሁ። ምክንያቱም ባረገዘች ጊዜ መቤቷን ማቃለል ጀመረች። ከዛም መቤቷ ተቆጣች፣ ቁጣዋ እንደ ሰዓት ጋለ፣ ማሰቃየት ጀመረች። እቺን አጋርን ማላጋት ጀመረች፣ መሳደብ ጀመረች። እንግዲህ ምን ልበላችሁ ጥላ ወጣች። አጋር እርጉዝ አጋር ጥላ ወጣች ምድረ በዳ ውስጥ። እግዚአብሔር መልአኩ ልኮ ተናገራት፣ አጋር ሆይ እዚህ ምን ታደርጊያለሽ? እግዚአብሔር ልጅ ሰጥቶሻል፣ ትወልጃለሽ፣ እግዚአብሔር ልጁን ይባርከዋል። ወደ መቤትሽ ተመለሽ፣ እሺ በያት፣ ተገዥላት፣ እግዚአብሔር ትልቅ ዘር ያረግልሻል ብሎ ሲላት የተናገረችው ልቤ ነቃኝ። እሚያየኝን እግዚአብሔርን አየሁት እዚህ። ኤል ሮኢ እግዚአብሔር ያያል። ማየቱ በጣም ያስደንቃል። ደግሞ የሚያየውን እኔ አየሁት። ለእኔ የገባኝ ልንገራችሁ፣ እሱ ለካ ሲያይ ኖሯል። ስትሰድባት መቤቷ ሲሰማ ኖሯል። ስትመታት ሲያይ ኖሯል። ስትጨነቅ ሲያይ ኖሯል። በእሱ በኩል የማየት ችግር የለበትም፣ ሲያይ ነው የኖረው። እሷ ናት አሁን ያየችው። እግዚአብሔር የተባረከ ይሁን። አንዳንድ ጊዜ ጸሎት መልሳችን እኛ ጎትተን እንዳመጣ ነው። ኧረ እሱ ሲያይ ነው የኖረው፣ ሲሰማ ነው የኖረው። በእግዚአብሔር ዘንድ ስለኛ ያለው ሐሳብ የራሱ ነው። እግዚአብሔር የተባረከ ይሁን። የሚያየኝን ግን አሁን ገለጠልኝና እኔ ደግሞ አየሁት ብላለች። ጸሎት ሲመለስ እንደስ ወይ ጉድ እንላለን፣ ወይ እግዚአብሔር እንላለን። እሱ ግን ሲያየን ሲሰማን ኖሯል። እግዚአብሔር ይባረክ እና ጸሎት የሚመልስ አምላክ ነው። ይህን ነገር ለእናንተ መናገር እፈልጋለሁኝ። በመጨረሻ አንድ ጥቅስ ቁጥር 12 ላይ አብሮታል። እሱ ጥቅስ እዚያ ላይ ተደምሮ ነው ያለውና እንዴት ነው የምናገናዝበው የሚል ጥያቄ አለኝ። ምን ይላል ጌታችን ይህን ከተናገረ በኋላ? ለምኑ፣ አንኳኩ፣ በር ክፈቱ፣ እግዚአብሔር ደግ አምላክ ነው፣ አባት ነው፣ ይሰጣል ካለ በኋላ እንደዚህ ይላል ደግሞ ቁጥር 11 ላይ 12 ላይ ይቅርታ። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይላል። እግዚአብሔር የተመሰገነ ይሁን። በደግነት መንፈስ ነው የሚቀጥለው ይህን ክፍል። አባታችሁ በሰማይ ያለው ወዳጅ እንደሆነ እንዲያውም ሳትለምኑት የሚያውቅ እንደሆነ እንዲያውም የሚሰጥ እንደሆነ ለጋስ እንደሆነ አባት እንደሆነ ሁሉ እናንተም ለሚለምኗችሁ አድርጉ፣ እናንተም ለእናንተ ሊደረግ የምትፈልጉትን ነገር ሁሉ ለሌሎች አድርጉላቸው ይላል። ወርቃማው ሕግ ይባላል፣ ይህ የምታውቁት ነው። ለሌሎች አድርጉላቸው። አንድ ቦታ ስሰማ አንድ ተናጋሪ ሲናገር ይሄ አባባል ጌታችን ብቻ አይደለም የተናገረው፣ ቻይኖችም ውስጥ አለ እንደዚህ አይነት። የቻይና ፈላስፋ ኮንፊውሸስ የሚባለው ተናግሯል። ግን የተናገረው ምን የሚል ነው? በአንተ ላይ ሊደረግ የማትወደውን በሌሎች ላይ አታድርግ ነው። በአሉታዊ መንገድ ነው የተናገረው። አንተ ላይ ሊደረግ የማትፈልገውን አታድርግባቸው። ጥሩ ነው ይሄ በጣም። ግን ጌታ ኢየሱስ ክርስቶስ ደግሞ ገልብጦ ሊያደርጉ ለምትፈልገው ደግሞ አድርግላቸው አለ። እግዚአብሔር የተመሰገነ ይሁን። በጣም ፖዚቲቭ በሆነ መንገድ፣ በጣም አዎንታዊ በሆነ መንገድ እና ያው እንግዲህ መቼም ዛሬ ለመጨረሻ ጊዜ ጠቅሳታለሁ በዚህ በአሁኑ ጉባኤ ልጄ ጋር ይህንን ጉዳይ አነሳ። ምን አረጋለሁ? እንዴት ነው ይሄ ነገር ተባባልን። ይኸውልህ አለችኝ እሷ፣ ይሄ በአንተ እንዲደረግ የማትፈልገውን አታድርግባቸው የሚለው አያስደንቅም አለች። አያስደንቅም። በጣም በጣም ይሄ አንዳንድ ደጋግ ሰዎች አሉ፣ ክፉ የማያረጉ ምንም ጌታንም የማያውቁ። ስለዚህ ይቻላል። ይሄ ደግሞ ሕግም ይከለክልሃል፣ በሌላ ላይ ክፉ እንዳታረግ። የሕግ ገደብም ስላለብህ የግድ በቃ ትታዘዛለህ፣ ወይም ደግሞ አንተ ተነሳሽነት የለህም በሰው ላይ ክፉ ለማድረግ። ይሄ በጣም ናቹራል ሊሆን ይችላል። ነገር ግን ሊያደርጉልህ የምትፈልገው ለሌላው ማድረግ ኢኒሽቲቭ ይጠይቃል። ከአንተ ዘንድ ፍላጎቱም ደግሞም እንቅስቃሴ የሚጠይቃል። ጌታ እሱን ነው ያለው። ክርስትና ከሌላው የሚለየው በዚህ ነው። ሌሎች ጨዋ ሰዎች አሉ፣ ካልነኳቸው ማይነኳቸው ዓለሙን ሞልተዋል። በእውነት ልዩ ልዩ ሃይማኖት ያላቸው ጫፌን ብቻ አይንካ አልነካውም የሚሉ፣ ክርስትና ግን ከዚያ በላይ ነው። ከዚያ በላይ ነው። እኔ የምፈልገውን አረግለታለሁ፣ ለሱ ሄጅ አረግለታለሁ። እኔ በጣም ቢኖረኝ የምመኘውን ለሱ ደግሞ ሄጅ ይሰጣለሁ የሚል ነው። ይሄ የጌታ መንገድ ነው፣ የእግዚአብሔር የፍቅር መንገድ ነው። እግዚአብሔር የተመሰገነ ይሁን። እና የሚገርማችሁ አሁን እናንተን ይህን ሳላሳስብ መውጣት አልፈልግም። እባካችሁ ዛሬ ማታ አስቡ። እኔ ምንድን ነው የምፈልገው? ምን ቢያደርግልኝ ነው ሰው የምፈልገው? በሉና አስቡ። ይሄንን ለማልስጥ በሉ ደግሞ ይሄንን እኔ የምፈልገውን ለማልስጥ። በጣም የሚያስገርም መንገድ ነው ይሄ መንገድ። የምትፈልጉት ምንድን ነው? በእውነት አንዳንዴ ብቸኝነት ይሰማችሁና በጣም ብቸኝነት ይሰማችሁና እንዲያው ስልክ ደውለው እንዴት ነሽ እንዴት ነህ የሚለኝ ሰው ባገኝ፣ እወድሃለሁ የሚል ሰው ባገኝ፣ እንዲሁ ባገኝ፣ ዛሬ እንደዚህ ደብሮኝ አንድ ሰው በጣም ነው እኮ የምወድህ ቢለኝ ብላችሁ የምትፈልጉ ሰዎች ዛሬ ማታ ደውላችሁ አንድ ሰው እኔ እወድሃለሁ በእውነት አንተ ይኸውልህ አያታቅ ይሆናል አይገባ ይሆናል በጣም ነው የምወድ በሉ እስቲ በሉ የለበስኩትን የሚያደንቅልኝ ሰው ባገኝ። ሁላችን ተጨንቀን ነው የምንለብሰው፣ ያው የታወቀ ነገር ነው። መስታወቱ እስኪሰበር ነው የምናየው። ያምርብኛል አያምርብኝም እንዴት ነኝ ምናምን ሰው መጥተው ዛሬ በጣም ተሪፊክ በእውነት የለበስሽው በእውነት የለበስከው እያለ ሲለን ሞቅ ይለናል፣ ቀኑ ሁሉ ብሩህ ይሆናል። የሚገርም ነገር ነው። እስቲ እናንተ ይህንን ለሌሎች በሏ፣ በሉት፣ አርጉት። በቃ ሰው ሊያደርግላችሁ የምትፈልጉትን አርጉት። ይሄ የጌታ መንገድ ነው። ኢኒሽቲቭ ከእናንተ ይጀምር፣ ከእናንተ ይምጣ። እስቲ ሰው የግድ ስላስገደዳችሁ ሳይሆን ህግ ፈርታችሁ ሳይሆን ግን ጌታን ምሰሉ። እስቲ ጌታ እንደሱ ነው ያደረገው። አረገልን፣ በጎ አረገልን በላያችን ላይ። የጌታ ስም የተባረከ ይሁን። በጸጋ ላይ ጸጋ ተሰጥቶናልና እግዚአብሔር ይባረክ። ከጎተራው አፈሰሰ። እንደዚህ ያለ ክርስትና ነው ጌታን የሚያሳየው። በዚህ መንገድ ኑሩ ብሎ መድኃኒታችን ይህንን አሳሰበን። እኛም በዚህ መንፈስ አምላክንም ሰውንም እንድናየው ነው የተጋበዝ ነው። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። እንጸልይና እንጨርሳለን። ሃሌሉያ። አባታችን ነው እግዚአብሔር። በዚህ ሐሳብ ልባችን እንዲሞላ የእግዚአብሔር መንፈስ በላያችን ላይ ይሁን። እግዚአብሔር አባት ነው። ልመናችንን እንደ ፈቃዱ የሚፈጽም አምላክ፣ እንደ ቸርነቱ የሚፈጽም አምላክ አባታችን ነው። ወደዚህ አባት ነው የምንለምነው። ስንጸልይም ይህን ነው የምናደርገው። ክስ እተዋለሁ፣ ክሴን እተዋለሁ፣ አልከስህም። ቅይማቴን እተዋለሁ። ጌታ ሆይ ጥያቄ ግን አለብኝ። ጥያቄ ጠይቀሃለሁ። በእውነት ለምኑ ይሰጣችኋል ያልክ ለእኔ ግን ያልተሰጠኝ፣ አንኳኩ ብለህ ያልተከፈተልኝ ሰው ነኝ እኔ። ፈልጉ ብለህ ደግሞም ያላገኘው ሰው ነኝ እኔ። ጥያቄ አለብኝ ግን በቅይማትና በኩርፊያ ካንተ ጋር መጣላት አልፈልግም። እባክህ እየኝ እምንል ሰዎች በእግዚአብሔር ፊት እንጸልያለን። አባት እግዚአብሔር አባት፣ እኛን ልጆች አድርገህ የቆጠርከን ክብርና ምስጋና ገናንነት ለአንተ ይሁን። የመለመን ፈቃድ የሰጠህን ገብታችሁ ለምኑ ያልክ አንኳኩ እከፍታለሁ ያልክ ጌታ ቅዱስ 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 እግዚአብሔር ሆይ በዚህ ምሽት እለምንሃለሁ፣ ተገቢውን ልመና እንድንለምን እርዳን። እውነተኛውን ልመና አንተ በውስጣችን እንድታኖር እንለምንሃለን። የተከበርክ እግዚአብሔር ሆይ አንዲት ነገር ለመንኩ፣ እሷንም እሻለሁ፣ በእግዚአብሔር ቤት ለዘላለም እኖር ዘንድ፣ መቅደሱን እመለከት ዘንድ፣ ውበቱን አይ ዘንድ ብሎ እንደ ለመነው እንደ ባሪያህ የእኛን ልመና አስተካክልልን። ምኞታችንን፣ ፍላጎታችንን፣ ዓላማችንን አስተካክልልን። እግዚአብሔር የተቀደስክ አባት ሆይ ስለዚህ ታላቅ ክብር ምስጋናና ውዳሴ አቤቱ ለአንተ እንሰጥሃለን። አንተ ግሩም አምላክ ነህ፣ ግሩም አባት ነህ። እግዚአብሔር አባቴ ሆይ በዚህ ሰዓት ደግሞ ከወንድሞቼ ከእህቶቼ ጋር ለምናለሁ በየሰፈሩ በየቤቱ በየቤተክርስቲያኑ አቤቱ በቀመር መልክ እየተሰጠ ይሄ ጉዳይ እንዴት እግዚአብሔር እኔን አልመለሰልኝም እንዴት እንደዚህ ብሎኝ ይሄ ነገር አልተፈጸመም ብለው የተቀመጡ ብዙ ወንድሞቻችን አሉ። ብዙ ያዘኑ እህቶች አሉ። ነፍሳቸው የተጎሳቆለች ብዙ አሉ። ምህረት በላያችን ላይ ይሁን። ጉስቁልናቸውን ከላያቸው ላይ አንሳ። እግዚአብሔር ሆይ አንተን በደስታ ያመልኩ ዘንድ ፍታቸው። ከእስራት ፍታቸው። ያታለሏቸውንም ሰዎች መልስ። አቤቱ እግዚአብሔር ሆይ እንደ ቀመር አርገው ያቀረቡትን ሰዎችም ወደ አንተ መልስ። አንተ የተከበርክ አምላክ ስምህ ይባረክ። አቤቱ ጌታዬ ሆይ ስለተከበረው ቃልህ ተመስገን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን።